Radio Taverno. ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱኩል ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር
ከቀኑ 8 ሰዓት እስከ 10 ሰዓት ከ30
የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ጋሚ ጤና ስትልን ይያልን ውድ አድማጮቻችንን እነሆ የሳምንታዊው የሁድ ፕሮግራማችን ዛሬ ጊዜውን ተጠብቆ ጀምሯል። በዛሬው ፕሮግራማችን እንግዲህ የተለያዩ አርስቶችን እንዳስሳለን። የቴሌፎን ውይይቶችም ይኖሩናል፣ ኢንተርቪው ማለቴ ነው። ከእንግዲህ እነዚህን በተመለከተ እስቲ መብራቱ ምን እንደሚል እንስማ። መብራቱ ምንድነው የተዘጋጀው ለዛሬ ለአድማጮቻችን?
እንግዲህ ለዛሬ ለአድማጮቻችን በዋናነት ያዘጋጀነው ፕሮግራም የመጀመሪያው የእሁድ ጨዋታ የበረከት ጨዋታ ፕሮግራም ይቀርባል። እሱን ተከትሎ ከዚሁ በስዊድን ስቶክሆልም የሶሻል ዲሞክራት ፓርቲ አባልና እንዲሁም የስዊድን መንግስት የፓርላማ አባል እንዲሁም የውጭ ጉዳይ ንዑስ ኮሚቴ አባል የሆኑት ፓትሪክ ኦስተርበሪ ስለ ሜይ 1 የዓለም አቀፍ ላባደሮች ቀን ምክንያት በማድረግ አንዳንድ ውይይቶችን ከእሳቸው ጋር እናደርጋለን። እሱን ተከትለን የዜና ሰዓታችን ይኖራልናል። የዜና ሰዓታችንን ጠብቀን በዜና እናሰማለን። ከዛ ተከትሎ ደግሞ ሳምንታዊ ውይይቶች ይኖሩናል። በዋናነት የእስክንድርን ጉዳይ የምናይበት ሂደት ይኖራል። እንዲሁም ዶክተር ተብዬ ቴድሮስ አድሃኖምን በተመለከተ ትልልቅ ካምፔኑ ሲካሄድ ነው የከረሙትና ውጤታቸው እንዲሁም ያለበትን ፕሮግረስን ማየት የምንችልበት ውይይት ፕሮግራም ይኖረናል። በዚህም ዙሪያ ላይ የጋበዝናቸው እንግዶች ይኖሩናል። ከዛ በተጨማሪም እንደ ሁኔታው የሚሳካልን ከሆኑ አንዳንድ የስልክ ጥሪዎችንም ዓለም አቀፍ የስልክ ጥሪዎችን ለማድረግም ጥረት እያደረግን ነው እና ያንን ተከትሎ ፕሮግራማችን ይቀጥላል ማለት ነው። በመሀል ደግሞ ጣፋጭና አገራዊ የሆኑ ሙዚቃዎችን እንደተጠበቁ ለአድማጮቻችን ይቀርባሉ። ለዛሬው የዘጋጀናቸው ፕሮግራሞች በጥቂቱ ይህንን ይመስላል።
ከዛ ቀደም ብሎ ግን ከሙዚቃው በኋላ ሊሆን ይችላል ለአድማጮች ጥያቄ እናቀርባለን ብለን ነበርና ብዙ ጊዜ ጥያቄዎቹ ወደ ማከሉ ላይ እየቀረቡ አድማጮች ጊዜ አላገኙም ለመመለስ። ሌሎችም እንትስላሉ። በቅድሚያ አድማጮቹ ጥያቄዎቹ ይድራሳቸውና የሚያውቁት ወደ ይመልሳሉ፣ የማያውቁት አስበውበት አጥንተውት ምን ብለውት ፕሮግራሙ እስከሚያልቅ ድረስ መመለስ እንዲችሉ ጥያቄዎቹን ብንወረውርላቸው ምን ይመስላል?
እኔ በጣም ትክክል ነው። እኔ እንደውም አሁን እንትን እንዴት እንደዘነጋሁት ራሱ ይቅርታ ጠይቃለሁ አድማጮችን። ባለፈው ሳምንትም አድማጮቻችን ተዘጋጅተውበት እንዲጠብቁን ወደ መጨረሻ አካባቢ ሐሳብ ሰጥተን ነበር። ወደ መጨረሻ አካባቢ ጥያቄዎቹንም ተናግረናል። በዚህ ሳምንትም እንደምንደግመውና የዚህ ሳምንት የንቁ ተሳታፊና አሸናፊውንም ለማህበረሰቡ ግልጽ እንደምናደርግ፣ በጊዜ ሂደት ደግሞ ትልልቅ ሽልማቶችንም ሬዲዮናችን እያዘጋጀ እንደሆነ ከወዲሁ ለማለት ለመናገር ወዳለሁ። ከጀመርን ሙዚቃ ግብዣ ስንመለስ ጥያቄውን ለአድማጮቻችን እናቀርባለን። እስከዛው እንግዲህ ስክሪፕቶም ያው ኮምፒውተሩንም አንዳንድ
ነገር ታጋርጉ። አዎ ወረቀትም ስክሪፕቶም
አዎ አዘጋጅ
ወረቀትና ሞኛዘው አይለቅም ይባላል ከኮምፒውተሩ ይልቅ።
እንግዲህ ወደ ጀመርነው ሙዚቃ እንሄዳለን። ለአድማጮቻችን መልካም ሰንበት መልካም እሁድ አሁንም ድጋሚ እንመኛለን። ኢትዮጵያ ድምጽ ራዲዮ ይቀጥላል። አብራችሁን ቆዩ። እስከ ፕሮግራማችን ፍጻሜ ሙዚቃ አድምጠን እንመለስ።
I'm a chain of yarn.
ጤና ይስጥልኝ አድማጮቻችን፣ እንግዲህ ተመልሰን መተናል። ቀደም ብለን ባለው መሰረት ያሁን ፕሮግራማችን የጥያቄዎቻችንን ወደ እናንተ ጀባ እንላለን። እናንተም እንግዲህ በመልሱ በቀጥተኛነት በመሳተፍ ከኛ ጋር እንደምትሆኑ ባለሙሉ እምነት ነኝ። የመጀመሪያው ጥያቄ ባለፈው ሳምንትም የተናገር ነው። ኦኬ አህመድ፣ አንድ እንግዳ አለን ከስልክ ጥሪያችን ላይ መስመር ላይ አሉ፣ ጥቆማ መስጠት ይፈልጋሉ ይያልከኝ ነው መሰለኝ። ኦኬ እንግዲህ
ለሚፈልጉ እስቲ ጥቆማው ለህዝብ የሚጠቅም ከሆነ
ኦኬ፣
የትቀርም ሬዲዮ ለህዝቡ ማንኛውንም ጥቆማ ለህዝቡ የሚረዳ ከሆነ ማማሰማት ይፈልጋሉና እስቲ የሳቱን ጥቆማ እንስማ። ሃሎ ተናስተልኝ።
እንደስተልኝ ብርሃን ይባላል። አሁን ባለፈው ወር ኢትዮጵያ ሄጀ ነበር አዲስ አበባ ለቅሶ።
ኦኬ
እና ለክስ ለዘረፉኝ ወርቄን ገንዘቤን ሪክሴክ ሁሉ ነገር ስለወሰዱ አዲስ ምጥ ሰዎች ማታውቁ ሰው እንዳትነጋገሩ እንዳትዘረፍ እዚህ ወረውራሉ ወረወረብኝና ፈዘዝኩ። እኔ ነገረኝም ሰው አልነበረምና እንደኔ እንዳትሆኑ ብዬ ነው።
ማስጠንቀቂያ ነው እንግዲህ እንዳይዘረፉ ኢትዮጵያውያን በማሰብ ነው አይደል?
አው እንደ እና ተንከካለባችሁ ራሱ ነው ምን ሄድባችሁ ሰዎች ራሱ ሁሉ ሌባ ሆኗል ሰው። እኔ ከችግርም ነው የተነሳ እንግዲህ ለሌሮ አማለ ግን ለኔ በአዲስ ነገር ነው ኢትዮጵያውያንች እንደዛ አልነበርንም። እኔ ባድኩበት ግን በጣም ተቀይሯል።
እጅግ በጣም ተቀይሯል። ዘመድ ዘመድ መሆኑ ሰው ለሰው ማሰቡ ቀርቶ ጥቅም ገንዘብ ዛሬ በልቼ ልሙት ሆኗል። ምን እንደፈጠረ እናቀም
በወገኖቼ መሃል እንደ ያነስ ደርስብኝ ምን ወንሽ ያለ የለም። በወሌ አቦ ታክሲ ለመቀየር ወደ ፈረንሳይ ልጋስን ለመሄድ ታክሲ እየቀየርኩ ነው። ሁሉ ተቀይሯል። አደባባይ ሁሉ አታቆም እየጠየቅ ነው ምሄድና አዲስ ሰው እና በቃ ተዘረፍኩኝ። ወደ $1,000 ወርቄ ቀለበቶችን ከአንገቴ መስቀሌን ሁሉ አረኛ ነው የሚናገሩት ሶማሌዎች ሆኑ የሆነ ነገር የሆነ ህዝብ ነው ሰፍር ያለ ደፊኒትኛ ቪክት ከኢትዮጵያ ነበር ፋክሴንድ ያሳዝናል።
ምንም የሰውነት ጉዳት አላደረሱቦትም? ድብደባ ምናምን
ደነገጥኩኝ። እጄን አቃጠለኝ። አደመልም ልችሉ ነበር ፈዝጀ ነበረ ፓስፖርቴንና አንስ ብር ሰጥተው ቁጥር ይሰጥቻል ጦርነት ኢህአደግን ሊያወርዱ ከጎንደር ከጎጃም መጥተው ጦርነት ተነስተላሉ መጀመሪያ ሲያነጋግሩ ደነገርኩ። እኔ ፖሊስ ነኝ፣ ሴኩሪቲ ፖሊስ ነኝ። አንዱ ደግሞ የሴቴ ከአረብ ሀገር መጣ ቦሌ ስላለች፣ አንዱ ደግሞ ከጅማ መጥቼ እኔም እንደዚህ ቁጥር ተሰጥቶ ነው ዛሬ የምንሄደው ጦርነት ተነስተዋል አለ። ብቻዬን ነበር የሄድኩ። ደነገርኩኝ። በዛ መሀል ያላስቲኩን ወረወረብኝ ፈዘዝኩ። $5 የኢትዮጵያና ፓሴን ሰጥተው የቀረውን ሙልጭ አድርገው ነው ሄደው። በኋላ ለማቅ ለዛች ለስልኳ የሰጠችን ሴት ነበረች ለሷ ደውለው ሴኩሪቲ ፖሊስ ነኝ ቁልፍና ቪዛ ኩርስ ላገኘን 6 ኪሎ እንወረውራለን እዛ ሄዳችሁ ሰዱ ብሎ ደወል መልሶ።
ሴኩሪቲ ፖሊስ ነን ብለው የደወሉት?
አዎ አገኘ ነው እንደዚህ አይነት ቃ ቁልፍና ቪዛ ኩርት አግኝተናልና ጎርጊስ እንወረውራለን ቆሻሻው ከሄዳችሁ ሰዱ ብለው ነው ስለኛ ልጅ ሴት የማቃስኝ ምን ድሮ ማቃስኝ ምን አልገባኝም። የሆነው
አገኙት ግን እንትኖትን ኩርቶትን አገኙት።
የሷሊ ሌላ መጣጫው ኡልፌንና ቢዛፖርት ገንዘብ ለዋጣው አልታም እሱ ገንዘብ ባንክ ስለነበረ እንደውም አምባሲውንም ኮንታክት አድርጌያለሁ። በጣም እናዝናለን ግን ፍሽክሪሽኝና ቢዛፖርትሽን ባንክ ታየሽ በኋላ ማታገኝ ከሆነ ባህተ ቢስቶ እንዴት ጠይቂያለሽ ነው ተመለስሽ ብለው ይነበረ። እኔ እንዳጋጣሚ ባንክ ውስጥ ገንዘብ ስለነበረ እሱን እቺ ክላራ አርጌ ተመልሼ ወደ ሲዲ መጥቻለሁ ላችኋለሁ። እና ሌላ ሰው እንዳያጋጥም ሆነ የደረሰብኝ ለማለት ነው የደወልኩላችሁ። በጣም አድኛለሁ።
በጣም እናመሰግናለን። ማን ነበር ያሉኝ? ወይዘሮ ብርሃኔ ነው ያሉኝ።
አዎ። እና በቃ ለሰው ነገር ሄዶ እንዳይዘርፍ።
ኦኬ በጣም እናመሰግናለን ስለ መልእክቶ። እንግዲህ ሌላውም ኢትዮጵያዊ እንዲጠነቀቅ እናሳስባለን።
እግዚአብሔር ይስጥልኝ። አይ ቲንክ የእሳቸውም ስልክ ተቋረጠ ይመስለኛል። እንግዲህ ኤንዌይስ አድማጮቻችን መልእክቱን ሰምተዋል አድምጠዋል። በእርግጥ ጠቃሚ ነው። አዎ
እያንዳንዱ ውሳኔ ነው ነገሩ። አንድ ነገር የተረዳሁት ኢትዮጵያ ውስጥ አሁን የሰው ልጅ መተሳሰቡ ቀርቶ የአውሬንትን እንዲሆን ተደርጓል። በአንድ በተአምር ህዝቡ ድሮ የነበረው ፍቅር ለጎረቤት ለጎረቤት ዘመድ ለዘመድ ቀርቶ ዛሬ በልቼ ሁሉም ዛሬ በልቼ ልሙት የሚል ይመስላል። ምን እንደነካና አላቅም። ምን አይነት ፍልስፍና እንደሚያስተላልፉ አላውቅም። ምን አይነት አኗኗር እንድንኖር እንደሚፈልጉ አላውቅም። ኤኒዌይ ይሄ ያለ ነው። ይሄን በየአካባቢው ሰማዋል። ይሄን ሁኔታ በጣም አስቀያሚ እንደሆነ ተሰማዋል። ግን የሚያሳዝን ነው።
ያው የሚያሳዝን ነገር ነው። እንግዲህ ኢትዮጵያዊነት በእንደዚህ አይነት ደረጃ መጨካከን የሚፈጥርበት ዘመን ላይ ደርሰናል። ያው የስርዓት ባህልና ወጋችንን ትተን ፈሪሃ እግዚአብሔርን ትተን ራስን አቆይቶ አንድ ራስን በአንድ ለሊት አብልቶ ለማሳደር የሚደረግ ትግል ውስጥ እንድንገባ የተደረገበት ሁኔታ ነው ያለው። ኤኒዌይስ እንግዲህ ማህበረሰቦቻችን፣ አድማጮቻችንም፣ የሬዲዮናችንም ተከታታዮች መረጃውን ሰምተዋል። ወደ አገር ቤት የሚሄድ እቅድ ያላቸው ሰዎች እንደዚህ ያን ነገሮችን ከግምት ውስጥ በመክተት ቅድመ ዝግጅትና ጥንቃቄ እንዲያደርጉ በዚህ አጋጣሚ ለእኛም ለመናገር ነው እንወዳለን። ምናልባት ወደ አቋረጥ ነው የጥያቄ ፕሮግራማችን እንመለሳለን። አድማጮቻችን፣ መጀመሪያ ላይም ለማለት የሞከርኩት ባለፈው ሳምንት ይህንን ሁለት ጥያቄዎች ተናግረን ነበረ። ይህን ጥያቄ ደግሞ አለው። ከዚህ ሰዓት ጀምሮ በሬዲዮ ስልክ ቁጥራችን እየደወላችሁ የመልሶቹን መመለስ መወዳደር ይቻላል። መመለስ ያሸልማል። አሁንም
ስልክ ቁጥራችን
ዳው እንግዲህ አመድ የስልክ ቁጥራችን በመናገር ተተባበረኛለህ። እኔ ደግሞ ጥያቄው
08 19 10 00 ደግሞ አለው 08 19 10 00
በጣም ጥሩ። እና የመጀመሪያው ጥያቄ ምንድነው? እንግዲህ ያው ኢትዮጵያ በ3000 ዓመት ታሪክ ሂደት ውስጥ አንድነቷ ተጠብቆ ሉዓላዊነቷ ተከብሮ የተከበረችና የታፈረች ሀገር እንድትኖረን ካረጉት ጀግኖች መካከል እንዲሁም በጣሊያን ወረራ ጊዜ ለጣሊያን የእግር ሰዓት በመሆን ኢትዮጵያን አንድነት ለማስጠበቅ ትልቅ ተጋድሎ ካረጉ መካከል ውስጥ አንዱ ጀግና በላይ ዘለቀ ነውና አገራችን ከዚህ ቀደም በነበረው ባህል የትልልቅ መንገዶች በጀግኖች ስም ይወከል ነበር እና ይሄንን መንገድ ወይም ይሄን አካባቢ በላይ ዘለቀ የተሰየመ ቦታ እና አካባቢ አለ አዲስ አበባ ውስጥ። ይሄ ቦታ ከየት እስከየት ነው የሚለው የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ
ደግሞ ያቀዋሉ በመልስ ይችላል
አይቻለሁ ለአድማጮች ነው
የኔስ መካ ይከበርልኝ
ደውል
ከውጭ ወጥቼ
አዎ መደውል ይችላል በስልክ ነው የምንቀበለው መልሶችን። እና ሁለተኛው ጥያቄ ምንድነው እንግዲህ ያው ሚኒሊክ ዘ ሳይንቲስት ነው ይባሉት አጼ ሚኒሊክ ለኢትዮጵያ ካበረከቱት አንዱ ትልቁ ገጸ በረከት ከኢትዮ ጅቡቲን መሰረት ያደረገ የባቡር ግንባታ ሂደት ነውና ያንን ተከትሎ አንዲት የተቋቋመች ትልቅ ከተማ አለች። ይቺ ከተማ ማን ትባላለች? ይቺ ከተማ ማን ትባላለች? እንደውም በጥያቄውን በመናቀርበት የዛሬ 2 ሳምንት አካባቢ በጊዜ መጣው ምክንያት እንትማ ማስተናገድ አልቻለም እንጂ ጥያቄውን ስናቀርብ በዛ ሰሞን 100ኛ አመቷን እንደውም ያከበረች የነበረች ከተማ ነችና ይቺ ከተማ ማን ትባላለች የሚሉት ሁለቱ ጥያቄዎች ናቸው። አድማጮቻችን እንግዲህ ተሳተፉ፣ ጥያቄዎቻችን በመመለስ ተሸላሚ ይሁኑ። እንግዲህ እኛ ማለት የምንችለው እንግዲህ አብራችሁን ሁኑ፣ አብራችሁን ቆዩ ከፕሮግራሞቻችን ጋር። ከአጥር ያለች ሙዚቃ ጋብዘር ቀጥታ ወደ ሁድ ፕሮግራም ሁድ ጨዋታ ፕሮግራማችን እናልፋለን።
አብራችሁን ከዚያ በፊት ግን ራዲዮናችንን በቀጥታ መከታተል ለምትፈልጉ በራዲዮ ሲድ ቬስት ዌብሳይት ውስጥ ገብታችሁ ላይቭ ማዳመጥ እንደምትችሉ በዚሁ አጋጣሚ እንገልጽላችኋለን። ራዲዮ ሲድ ቬስት www.radiosidvest ብላችሁ ብትገቡ የራዲዮ ሲድ ቬስት በቀጥታ ያስተላልፋል።
ያው የሞባይል ተጠቃሚ የሆኑ ሰዎችም ቲዩን አፕ አፕሊኬሽን በመጫን እዛ ውስጥ ራዲዮ ሲድ ቬስትን ማግኘት ይችላሉ። ከዚህ በተጨማሪም እንግዲህ በቀጣይነት ከዚህ ቀደም ተጀምረው የነበሩ በተለያዩ ያው ተፈጥሯዊና ከአቅም በላይ በሆኑ ችግሮች ምክንያት መሳካት ያልቻሉ የተቋረጡ በፓልቶክ ቀጥታ የማስተላለፍ ሂደት ላይቭ ፕሮግራም የማስተላለፍ ሂደቶችን አጠናክረን ማህበረሰቦቻችን በስዊድን ብቻ ሳይሆን በዓለም አቀፍ ደረጃ ተደራሽ ለመሆን ልዩ ጥረት ማድረጋችን ቀጥላል። የእናንተ ድጋፍ፣ የእናንተ አስተያየትና የእናንተ መልእክቶች ደግሞ ለሬዲዮኑ ትልቅ ግብዓት ናቸውና ሁላችሁም ሐሳባችሁን አስተያየታችሁን ሰንዝሩልን።
በዚህ አጋጣሚ ከዚህ በፊት ይተላለፈ የነበረው በፓልቶክ አንድ ጎበዝ ወንድማችን ነፍሱን በገነት ያኖርልንና ያስተላልፍ ነበር ከስዊድን። እሱ ከዚህ ዓለም ከሞት በሞት ከተለየ በኋላ ብዙም የሚረዳን አላገኘንምና ይሄንን ማድረግ የምትችሉ ኢትዮጵያኖች ስዊድንም ያላችሁ ወይም ሌላም ቦታም ይቻል ከሆነ ይሄንን ብታረጉልን ምስጋናችን ከፍ ያለ ነው። ሌሎች ኢትዮጵያን ወገኖቻችን በቀጥታ ከተለያዩ ዓለም ሀገሮች አውስትራሊያ፣ ኒውዚላንድ፣ ካናዳ፣ አሜሪካ ኢቭን ኢትዮጵያ ያዳምጡታል ይሄ ሬዲዮ በፓልቶክና ይሄን ማድረግ የምትችሉ ወገኖች ካላችሁ በተለይ ሱድን ያላችሁት እንድትተባበሩን በአክብሮት እንጠይቃለን። እንግዲህ
አሁን እንግዲህ እሱንም መሰረት አድርጎ እንደውም ማስተዋወሰው ከኢትዮጵያ አካባቢ ስጦታ ሁሉ እንደተላከለ እሱን መጣበታላ ሌላ አቀም በሰፊው ዲስከስ እናረጋግጥታለና እንግዲህ አንድ ሙዚቃ ጋብዘን ወደ እሁድ በጨዋታ ፕሮግራማችን እናልፋለን። አድማጮቻችን አብራችሁን ቆዩ።
ጨዋታ ፕሮግራም እነሆ ተጀመረ። የዛሬ የሁድ ጨዋታ ፕሮግራማችን የምንጀምረው ለታላቁ ኢትዮጵያዊ ፖለቲከኛ የስነ ጽሑፍ ሰው የህግ ምሁር ለሆኑት አቶ አሰፋ ጫቦ ህልፈተ ህይወት የሰማንን ጥልቅ ሐዘን እየገለጽን ነው። አሰፋ ጫቦን በርበር ማርያም አሳረፉት። ሁላችንም ተፈጥሮ ያዘጋጀልን ባቡር ተሳፋሪዎች ነን። መረጃ ጣቢያችንን ነው የማናውቀው። በስደት ባይሆን ጥሩ ነበር። ይህን ያለው አሰፋ ጫቦ ነው። ለአመታት በደቡብና ኦሮሚያ አካባቢ ነግሶ የነበረውን የውሸት ታሪክ ክምር በብርድ ማሚ ከደረመሰና የገለበጠ እንደ አሰፋ ጫቦ ማን አለ? ማንም። አሰፋ ጫቦ በሩን አነጣጥሮ ብቅ ሲል የታሪክ ደላላዎች ጥይት እንደሳተው ልኩላ በድንጋጤ ጆሮአቸው ቆም ነበር። ከደቡብ ኢትዮጵያ ከወጡ ሊቃን አሰፋ ጫቦ የሚስተካከል የለም። ወዶሃዳ የማነጣጥር ካለብኝ ጋሻ አሰፋን ማወዳደር የምፈልገው ከሱ ቀድሞ 500 ዓመታት በፊት ከኖረው የሀገሩ ሰው የጋሞ የጨንቻው የብርበር ማርያም ባለምጡቅ አይምሮ ምሁር ከአባ ባህሪ ጋር ነው። የአባ ባህርይም ብርም እንደ ማርሸት ትኩስ ወተት አይጠገብም። ዛሬ የአባ ባህርይን ስም ሳይጠቅስ የ16ኛውን ክፍለ ዘመን ታሪክ የማይጽፍ ምሁር በዓለም ላይ ይገኝ። ታላቁ አባ ባህርይ የቀመሳትን የብርብር ማርያም ቅዱስ አፈር አሰፋ ጫቦም ይጋራው። እቺ ማርያም ቤተክርስቲያን እቺ ታሪካዊ ቤተክርስቲያን የኢትዮጵያ ታሪክ ባይኗ ያያገች ትታዘብ 500 ዓመታት አሳልፋለች። ጋሻ ሰፋ ጫቦ ስለ ብርብር ማርያም ሰፋ አድርጌ ጽፋለሁ ይያለን ሞት ቀደመው። ስምህን ደጋግመን ስናነሳው ነፍስን እየረበሽናት ይሆን? በሰላም እረፍ ጋሻ ሰፋ ጫቦ። ሰላም በድጋሜ አድማጮቻችን። ለሁለተኛ የመረጥንላችሁ ሰሞኑን እጅግ መነጋገሪያ ስለሆነው ቴዲ አፍሮ የተጻፈው ወግ ነው። የቴዲ አፍሮ አዲስ አልበም ኢትዮጵያ ሚያዝያ 24 ማክሰኞ ከሰዓት ለገበያ ይቀርባል። እኛም ለቴዲ አፍሮ መልካም ሁሉ እንዲገጥመው እየተመኘን ወደ ቀጣዩ የቴዲ አፍሮ ወግ ከመሄዳችን በፊት በቴዲ አፍሮ ሙዚቃ ትንሽ ዘና እንበል።
Ale dalen yum pyalenye pe Ki do chakne
ቴዲ አፍሮ በአንድ መጠጥ ቤት ውስጥ ቴዲ አፍሮን በተመለከተ አንድ ዮሐንስ መንገሻ የተባለ ድንቅ ጸሐፊ ያጋጠመውን በሚከተለው መልካም በሆነ እጅግ ማራኪ በሆነ አጣጣፍ ገልጾታል። ለዛሬው የጨዋታ ፕሮግራም የመረጥናት ወግ አዝናኝ ወግ እንደሚከተለው ተቀርባለች። አንድ ጊዜ ነው አንድ ጓደኛዬን አጅቤ የሆነ ላውንጅ ውስጥ ተገኘ። የምሽቱ ዋና ተቃጣሪ የኔ ባልንጀራ ሲሆን እሱ የቀጠራት እንስት በጓደኛዋ ታጅባ ስለምትመጣ ነበር። እኔ ደግሞ በሱ ለሱ ላጀባ የተጠራሁት እና ያው ካጀብኩ አይቀር ብዬ እኔም ካጃቢዋ ጋር አንድ ሁለት ያልኩ እጨዋወታለሁ። ልጅቷ ደስ ትላለች። የግል ትምህርት ቤት ነው የተማርኩት አይነት እንግሊዘኛ እየቀላቀለች ትንሽ ግራ ብታጋባኝም ዋት ያልኩ እያስደገምኩ ተግባባን። ትንሽ አልኮል ኮሳሰርኩ በኋላ እኔም ላሴ ስለሚቆለታተፍ የሷን አክሰንት በሚያስነቅ ሁኔታ አማርኛ እየቀላቀልኩ አወራን። እኛነን እናንተ ናችሁ የምትተዋወቁት እስኪሉን ድረስ ቀድመናቸው ለዳንስ የተነሳ ነው ራሱ እኛ ነበርን። ምሽቱ እንዲባለ ሁኔታ በጥሩ እየሄደ እኔና ጀለሴም ሃይ ፋይፍ እየተባባልን ቀጠልን። በዚህ ሙድ ውስጥ ያለን ዲጆ በወቅቱ ይሰማ ከነበረው የቴዲ አፍሮ አልበም ጸባይ ሰና የሚል ዘፈን ከፍተው ልክ ሙዚቃው ሲጀምር በላውንጁ የሞላው ሰው ሆ ብሎ ተነሳ። እኔም አብሬ የጨፍር ስሰናዳ ልጅቷ ፍቷን አጨማዳ አይ ዶንት ላይክ ዚስ ጋይ አለች። ማንን ዲጆውን ነው? ኖ ዘ ሶ ኮልድ ቴዲ አፍሮ ዝም ብሎ ማያውቀው ነገር ነው የሚያወራው። ምን ነው ይቺ ልጅ ቀደም ጸባይ ሰናይ አልነበረችም እንዴ ያልኩ ምን እንደምል ሳስብ አንተ ተወደዋለህ እንዴ የሚል የህግ ሰዎች መስቀለኛ የሚሉት አይነት ጥያቄ ጠየቀችኝ። ወዲያው አይምሮዬ ይህን ጥያቄ እንዲፍል ተረጎመው። ቴዲ አፍሮን ወደዋለሁ አንቺ የማይመችሽ ለምንድን ነው ብለ በመመለስ ከዚች ቆንጆ ልጅ ጋር አላስፈላጊ ንትርክ ትጀምራለህ ወይስ ቴዲ አፍሮ ማን ነው አንቺን ነው የምወደው ብለ በመመለስ የሚቀጥለውን ዘፈን እስኪመጣ ቁጭ ብለ ትጀናጀናል? ትክክለኛው አማራጭ ግልጽ ነው። ምን አስዋሽኝ ደግሞስ ማን ደስ ይበለው ብዬ ነው ቴዲዬን የምከደው ስላሰብኩ ከዚያም ባክሽንም አይ ዶንት ላይክ ሂም ዛት ማች አልኳት። ውሸት በእንግሊዘኛ ይቀላል ደሞ እንኳን እኔ ቴዲ አፍሮን አይደለም ጴጥሮስ እንኳን ጌታውን በአንድ ለሊት ለዚያውም 3 ጊዜ አይደለም እንደ ካደው እና እኔ ማንኝና ነው የማልከደው? ደሞ አንዴ ነው መልሳት ጠይቀኝ መጨስ ቴዲ አፍሮስ ፍቅር ያሸንፋል አይደል የሚለው ለፍቅር ስል እንዲህ ባረገ ክፋት የለው እሱስ አምላሰትን ጠፍሶ ነው እኔ እስችና አምላሰት የሆነች ልጅ በጣበስ ምን ጉዳት አለው? ደግሞም ፖለቲካዊ አቋምና መጠጥ አብሮ አይደለም መጠጥ ቤት ያለ ሰው እንኳን አቋሙ እግሩስ መች ይጸናል? እንዴ ተጀመረው ትውቃችን ቀጥሎ ከሁለት ወር የማረጌ ወለላይ ግንኙነት በኋላ ሊዘልቅ አልቻለም። የተጣላ ነው በኔው ጥፋት ሲሆን ጥፋቴን አለመናገሩ ከያዝ ነው ጨዋታ የሚያጎድለው ነገር የለም። በደፈናው ያኔ ተንከሲስ ነበርኩ ብየለለው። መጨረሻ ላይ ልጅት ስልክ አላነሳስላት ሁለት ገጽ ስድብ በቴክስት ላከችልኝ። ይህ ሁሉ ሀገርኛ ስድብ እየቻለች ነው ያን ሁሉ እንግሊዘኛ በግድ የምትቀላቅለው ይያልኩ አነበብኩት። ያው ተናዳ ነው እና ይመቻት ብዬ ስድቤን ጠጥቼ ዝም አልኩ። ግን ቢያንስ መሴጁ እንደደረሰኝ ተወቅ ብዬ የመሰናበቻ የጽሑፍ መልእክት እንዲፈል ላኩላት። ባይ ዘ ዌይ ቴዲ አፍሮን እጅግ በጣም ወደዋለሁ። በዮሐንስ መንገሻ Thank you.
አንደሽ ሃሎ ሄ አንደሽ
እዛም
ሆዱሜ
ያሬ
ያባብሮ አድማጮቻችን እንግዲህ በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን ከኛ ጋራ አንደሽ አስተርበሪ የሶሻል ዲሞክራቲክ ፓርቲ የፓርላማው አባልና የፓርላማው የውጭ ጉዳይ ንዑስ ኮሚቴ አባል ከኛ ጋር ይገኛሉ። በዛሬው ዕለት ውይይት ምናረጋው በ ነገው ለት ለሚከበረው የሰራተኞች የዓለም ወዛደሮች የቀን ነው ሜይ 1 አንደሽ ዋርፈር ፊራርማን ፈሽተማይ ቲላት ቦሪያሚ
ያ ፈሽተማይ egentligen jättelång tradition som nu de senaste 120 åren främst förknippas med arbetarrörelsen i olika länder. Men redan före då 1890 som man officiellt firade, som man faktiskt oftast haft andra former av firanden för att fira in våren eller för att fira in att nu blir det ljust igen. Så att både Valborg och första maj hänger ihop på det sättet. Men sedan 1890 så har arbetarrörelsen firat första maj till minnelse av ett par arbetare som blev skjutna och avrättade i Chicago 1886.
Okej. Okay. Du vet ju att jag måste översätta även om
absolut,
de flesta
det,
av våra lyssnare
är det. För det här.
Ja. Jo, Ingrid Andersen heter jag nu. Lämnden nu. Bejammatu. And mig är mycket bra i serratning. Du kan inte blå lalna. መቶ 20 አመት በፊት ገደማ ጀምሮ ሰራተኞች መፍታቸው ለማስከበር የሚያደርጉትን ትግል በተመለከተ ይከበራል። የተጀመረው ቺካጎ ውስጥ ሰራተኞች ተቃውሞ አሰምተው በመገደላቸው ምክንያት የተጀመረ ነው ነው የሚለው ስዊድን ውስጥ ግን ባሁኑ ጊዜ የሰራተኞች ብቻ ሳይሆን በተጨማሪም ቫልቦሪ የሚሉት አለ የክረምቱ አልቆ በኛ ጸደይም ይመስለኛል ስፕሪንግ ታይም የሚገባበት ጊዜ ነው ሁለቱም ይገናኙ ስለሚገናኙ ሁለቱም የሚከበርበት ጊዜ ነው ይላል አንደሽ ባሰየዶ ኦም አርቤታና ስሬት ኢስፌንስክ ሳምሄል ሀዶም ኡፕኖት ሲት ሞል ሞስቴዶም ፉትፋራን ፊራ ፈርስት ማይ
ያ ቶ ፈርስት ማይ አብሶሉት ፊልም ፓንግ ኢዳ ማ ካን Alltså för att varje ny tid möter en ny utmaning. Och det är inte som så att första maj idag är samma första maj som det var för 100 år sedan. Och det, man demonstrerar för olika saker. Det är klart att man har uppnått många segrar i arbetarrörelsen. Framförallt här i Sverige gällande demokratin, demokratin och rösträtten, välfärdsstaten, folkhemmet och allt det där. Men nu här idag så fortsätter demonstrationerna. Så att här till exempel i Stockholm i morgon så hoppas jag vi kommer att se många etiopier som demonstrerar för solidaritet med Etiopien bland annat och mot den oförbättrade regimen.
Yeah.
För att första maj idag fyller ett bredare syfte än bara arbetarna. Det handlar också om internationell solidaritet, det handlar om rättvisa, det handlar om mänskliga rättigheter.
አሁን እየቀነው ጥያቄ ስዊድን ውስጥ ያስፈልጋሉ የሰራተኛ ማህበሩ አላማውን ግቡ መጥቷል ወይ አሁንስ አንድ ማይን ማክበር አለበት ወይ ምንስ ያስፈልጋል ብላል ነው እያንዳንዱ ዘመን የራሱ ጊዜ የትግል አላማ አለው የዛሬ 100 አመት የነበረው ትግል የዛሬ አላማው የተለየ ነው ስዊድን ውስጥ የተወሰኑ የሰራተኞች መብቶች ተሟልተዋል ያ ማለት ግን ሁሉ ነገር አልቋል ደቋል ማለት አይደለም በነገውለት ለምሳሌ ብዙ ኢትዮጵያኖች ይወጣሉ ሰላማዊ ሰልፍ ላይ ያንን የሚወጡት የሰው ልጆች መብት እንዲከበር ኢትዮጵያ ውስጥ ያለው ጭቆና እንዲቆም ግድያው እንዲቆም ወዘተ ወዘተ ናቸው እና እያንዳንዱ ጊዜ የራሱ የሆነ የትግል ስልትና አላማ allo no emilen andes andes vad säger du har kvinnor nu uppnått sitt mål i Sverige kvinnorörelsen jämställdheten
alltså Sverige har kommit väldigt långt när det gäller jämställdhet
eller hur
men det är samma sak där också att trots att vi kommit väldigt långt så är det fortfarande inte ett jämställt land så det finns absolut anledning att gå ut och arbeta eller gå ut och demonstrera imorgon. Alltså när vi jämför kvinnoyrken och kontra manligt dominerade yrken så ser vi att det är enorma skillnader mellan de olika yrkena och löner. Så det finns absolut skäl att gå ut och demonstrera för rättvisa här också.
Okej. Du, vad säger du om kvinnors jämställdhet i världen? Visar vi till exempel den senaste invaldes Saudiarabien i FN:s kvinnoforum och det är männen som representerar dessa kvinnor. Vad säger du?
Ja, precis. Om man ska svara direkt på den frågan, Saudiarabien är såklart olämpligt att sitta i det här rådet, men det är varje region som utser de representanter som man ska ha i de olika kommissionerna i FN. Och då är det den regionen, alltså Asien, som helt enkelt har utsett att att Saudiarabien tillsammans med Irak, Japan och Sydkorea och något land till ska vara med där. Men absolut är Saudiarabien olämpligt. Men det är också bara det är också ett tecken där att där måste vi stå upp för våra värderingar, visa vad vi tycker. Alltså, FN består av alla länder, så är det tyvärr.
Ja. Du vet att det här har blivit ett stort snack i Sverige och på arbetsplatsen och så vidare att Saudiarabien sitter i kvinnorådet och representerar kvinnor fastän det är en kvinnoförtryckarland, ser man.
Ja, Och sen också är det som så att i de här omröstningarna så säger man inte heller hur man har röstat.
Mm-hmm.
Nu har Belgien i och för sig sagt hur man har röstat, men kutym är att man inte ska göra, för att det handlar om att länder inte ska kunna bli påverkade av stormakter, utan att varje land ska kunna rösta fritt. Men just den här omröstningen, den har skett på en tjänstemannanivå, inte på politisk nivå.
Bra. Jag ska översätta den och sen går vi vidare. Anders, indet no Sweden uste setoch mabt takabrawallo itlalle hoy betchemari degmo semonun be United Nations yetedergawun yesetoch commission ust Saudi Arabia baalem yesetoch mabt cqwan kohonechu andenyo na qunchwa Saudi Arabia ተመርጣ በዩናይትድ ኔሽን የሴቶች ኮሚሽን ውስጥ ተገባ ምን ተሰማችሁ እዚያ አካባቢ በየቦታው ውይይቱ ይሄ ነው በየመስሪያ ቤቱ ውይይቱ ይሄ ነው እንደ ሳውዲ አረቢያ የሴቶችን መብት ለማስከበር ተብሎ ዩናይትድ ኔሽን ተመረጣለች ብለለጠይቅ ነው በጣም የሚያሳዝን ነው በመጀመሪያ ደረጃ ስዊድን ውስጥ የሴቶች መብት በመጠኑም ቢሆን የተሟላ ነው ግን አሁንም እዚህም ቢሆን በስራ በደሞዝ በስልጣን በተለያዩ ሁኔታዎች የሴቶች መብት ሙሉ ለሙሉ ከወንዶች ጋር እኩል አይደለም ለዚህ ትግሉ ይቀጥላል የሳውዲ አረቢያን ላነሳው ጉዳይ ችግሩ የሚመጣው በየራንዳንዱ ሪጅን በአካባቢው ነው የሚመርጠው በአካባቢያቸው ኢራቅ ሳውዲ አረቢያና ሌሎች እንደዚህ አገሮች ተመርጠው ገብቷል ያንን የሚያቀርቡት የአካባቢው የሪጅኑ አገሮች ናቸው እና ይሄ ችግር ይፈጥራል በተጨማሪ ደግሞ የተመረጡትም ድምጽ የሰጡትም ሀገሮች በሚስጥር ነው የሚሰጡት ምክንያቱም ሀያላን ሀገሮች ተጽኖ እንዳያደርጉባቸው ተብሎ ነው ሁለተኛ ደግሞ ይሄ ምርጫ የሚደረገው በፖለቲካል ድርጅቶች ወይም ደግሞ አመራሮች ዙሪያ ሳይሆን በሸንስተመን በሚባለው በሰራተኞች በዛው በአስተዳደር ውስጥ ባሉ ሰራተኞች ደረጃ ነውና የሚያሳዝን ነው ግን ይሄ ሁኔታ ተፈጥሯል እኛ ግን እናምነው በዚህ ጥያቄ ላይ በኩልነትን በተመለከተ ጥያቄ ላይ አቋማችንን የትም ቦታ ማሳወቅ እንፈልጋለን ለዚህ ለኩልነት እንታገላለን ነው የሚለው the finns en interessant fråga när det gäller den här FN det har blivit ett område eller en arbetsplats där en politisk kohandel sker, det vill somliga som menar så, nämligen nu pågår valet till ordförande eller presidentskapet till vad heter det, WHO. Du vet vad WHO står för?
Ja,
ja, det är tre personer som är kvar. En av dem är Etiopiens representant Dr. Adhanom. Jag tror att du har träffat honom i parlamentet.
Ja,
ja. Och Etiopien försöker övertyga folk i hela världen att han är en representant för en mördarregim. Och det var till att börja med det var 7-8 tror jag. Nu är det bara 3 kvar. En engelsman, en kvinna från Pakistan och Dr. Adhanom förstås. Och enligt somliga uppgifter han den här engelsmannen leder och opinionsmätningen så att säga och han är på andra plats och det finns somliga som menar att han är dödssäker att han kommer att bli utvald eller invald eller hur kan man säga det att han har redan registrerat sina barn i Schweiz i skolorna. Vad säger du om det här? Att det är regionerna som väljer, alltså afrikanerna eller regionen Afrika har föreslagit honom och då är det Afrikans tur att ta plats, ordförandeskapet i WHO och då blir det han. Det är somliga som menar så. Vad säger du om det här? Vad är det kredibiliteten när det gäller FN när den väljer en sån person till sitt ordförande?
Alltså när det gäller just FN så har den tidigare generalsekreteraren som också är svensk formulerat sig så här att FN kommer alltid att leda oss till himlen men det kanske kommer att rädda oss från helvetet.
Mm.
Och tyvärr är det så här att det är ingen demokratisk klubb FN på det sättet.
Eller...
Och det innebär ju, nej det är verkligen ingen demokratisk klubb just eftersom att alla länder i världen ingår i Förenta Nationerna. Vill man göra sig lustig, så kan man ju säga att om att han blir vald, så är det bara att gratulera alla etiopier och beklaga för omvärlden.
De kämpar i alla fall. De kämpar fortfarande. Och de...
Jag menar just det, att det, för etiopiens del så blir man ju av med honom etiopien, men då får hela världen ta över honom. Så att det är bara att gratulera etiopien i så fall, men beklaga för hela omvärlden.
Ja, precis. Precis.
Men så, såklart att det såklart att det sticker i ögonen. Men det har varit flera gånger som det har varit olämpliga kandidater som blivit utsatta till positioner. Och det blir ju inte utifrån kompetens, utan det blir utifrån olika allianser mellan länder som uppstår.
Precis. Och det är inte det, han är, kommer inte att bli den FN som är inkompetent eller odemokrat, eller hur?
Ja, precis.
Mm. Du, vad var din feeling när du träffade honom, eller vilken, ja.
Alltså,
hur uppfattade du honom då?
Jag uppfattade honom som att han hade väldigt mycket saker att säga om saker som inte angick Etiopiens folk.
Okej. Okay.
Han hade väldigt mycket funderingar om andra saker än mänskliga rättigheter och demokrati i alla fall. Det var den känslan jag hade.
Den där vill han undvika, mänskliga rättigheter, Etiopiens problem och så vidare. Den ville han undvika, eller hur?
Precis, det var inte riktigt hans grej att diskutera.
Nej. እንግዲህ አድማጮቻችን አንድ ሽን መጨረሻ ላይ ጠየቅነው ምንድነው የተባበሩት መንግስታት የኡነተኛ የሰው ልጆች መብት ለማስከበር የሀገሮችን ደህንነት ለማስጠበቅ ሳይሆን የፖለቲካል ሐሳብ መግዣና መሸጫ ሆኗል ለምሳሌ የሳውዲ አረቢያ እንደዚህ ከተመረጠ የሴቶች ጨቋኝ የሆነ መንግስት ለእንደዚህ አይነት ቦታ ከገባ ኢትዮጵያም ደግሞ አሁን አፍሪካኖች ፎርዋርድ ስላደረጉት ዶክተር አድሃኖም ለመመረጥ አሽቆብቁባል እንደውም ማልፎ ተርፎ መረጣለው ብሎ ስላመነ ልጆቹን ስዊዘርላንድ ውስጥ አስመዝግቧል የሚል ዜና ሁሉ ደርሶናል ምን ይመስላል እንዲህ አይነቱ ነገር አንተስ በግልህ አግኝተዋል እዚህ ሀገር መጥቶ ምን ተሰማላል ነው የሚያሳዝን ነው ኢትዮጵያኖች ብቻ ነበሩ እንዲህ አይነቱን ፈላጥ ቆራጭ የተሸከሙት አሁን ከተመረጠ ዓለም ሁሉ ሊሸከመው ነው የሚያሳዝነው ይሄ ነው ግን የተባበሩት መንግስታት የዴሞክራቲክ ኦርጋናይዜሽን ነው ማለት አይደለም የተለያዩ አን ዴሞክራቶች ያሉበት ቦታ ነው ካለ በኋላ አዳኖ ምን አገኝቻለሁ አዎ ግን በፍጹም ስለ ኢትዮጵያና ስለ ኢትዮጵያውያኖች ማውራት የሚፈልግ ሰው ሳይሆን የሚያወራው ምንም ኢትዮጵያን የማይመለከት ሌላ ነገር ነው በተለይ የሰው ልጆች መብትን የሰዎችን መጨቆን መታሰር መገደል የሚባለው ነገር መዝለል ነው የሚፈልገው ስለ ኢትዮጵያ ማውራትም አይፈልግም እዚህ አገኝቸው ፓርላማ ውስጥ ተነጋግረው ነበር ስለ ኢትዮጵያ ምንም ነገር ማውራት የሚፈልግ ሰው አልነበረም ነው ያለኝ አንደሽ ሁርሴዱ ሞርጎንዳገንስ ዴሞንስትራሽን ፈሽታማይ ፈሽቶስ
Jag tror att det kommer många demonstranter imorgon. Jag hoppas också att jag kommer att se svenska etiopier i demonstrationståget som demonstrerar mot regimen. Det är också alldeles lysande tillfälle att visa för svenska regeringen vad man tycker om regimen i Etiopien. Där har alla makthavare där på plats, framförallt här i Stockholm. Så kommer man riktigt många imorgon och så kanske man hamnar på toppnyheterna.
Ja, jag kommer i alla fall att vara med. Vi syns där. አሁን መጨረሻ ላይ አንድ ሸነ የተየቁት ስለነገው ሰላማዊ ሰልፍ ምን ይስማል የፈርስት ሜል አልኩት ተስፋ አደርጋለሁ ብዙ ኢትዮጵያኖች መጥተው ኢትዮጵያ ውስጥ ያለውን ጭቆናና በደል በአደባባይ እንደሚያጋልጡ ምክንያቱም ይሄ ጥሩ አጋጣሚ ነው ብዙ የስዊድን ባለስልጣኖች በቦታው ስለሚገኙ በሚዲያውን ስለሚከታተሉ ኢትዮጵያኖች በዛ ብለው ባንድራቸው ከፍ ብሎ ከታየና ችግራቸውን ካስረዱ ችግራቸው በጉልህ ሊታይላቸው ይችላልና ይሄንን እድል ተጠቅመው ነገ በሰላማዊ ሰልፍ ላይ ይገኛሉ ብዬ ተስፋ አደርጋለሁ ይላል አንደሽ ያታካሶ ሄምስ ሚካት ዱስቴልደ ኦፕ ኦክ ቪሴንስ ኦክ ትሬፋ ሲሞንዶ
ይሪ ሃሪያ ፍሮ
ሄይ ሄይ ሄይ
ሄሎ
ሄይ ዱ አንደሽ ሃሎ አንደሽ አ ሄሎ
ጤና ይስጥልኝ አድማጮቻችን። እንግዲህ የአንደሽ ወስተርበሪን የውይይት ፕሮግራም አድመጠን ተመልሰናል። የዜና ሰዓታችን እየደረሰ ነው። እስከዛ ሰዓት ድረስ ግን አድማጮቻችን እየደወሉ ጥያቄውን ብትደግሙልን፣ የተወሰነ ደግሞ ግልጽ ብታደርጉልን፣ የትኛው ከተማ ነው የሚለው የበላይ ዘለቀ የስም የመንገድ ስም ስያሜ በየትኛው ከተማ የሚለውን ግልጽ ብታደርጉልን የሚል ጥያቄዎች መጥተዋል። ያው ግልጽ ለማድረግ ጥያቄው በበላይ ዘለቀ ስም የተሰየመው መንገድ ወይም ሰፈር በአዲስ አበባ ከተማ ከየት እስከ የት ያለው አካባቢ ነው የሚለው የመጀመሪያ ጥያቄ ነው። ሁለተኛ ደግሞ በኢትዮጵያ በኢትዮ ጅቡቲ የባቡር መስመር ዝርጋታ ጊዜ የተመሰረተች ትልቅ ከተማ አለች። እንደውም ባሳለፍነው 2-3 ሳምንት አካባቢ መቶኛ የተመሰረተችበትን መቶኛ ዓመት ያከበረች ከተማ አለች እና እሷ ከተማ ማን ትባላለች የሚል ጥያቄ ነበር ያቀረብ ነው። እንግዲህ በመልሶቻችሁ ተሳተፉ፣ ከኛ ጋር ተሳተፉ። መልሱ ነው ያወቀ እንግዲህ ይሸለማል። ለሽልማቱ እንግዲህ ጥረት ማድረግ ነው። በዚሁ መሸጋገሪያ ሙዚቃ ወደ ዜና ወጃችን እንሄዳለን። አብራችሁን ቆዩ።
አድማጮቻችን ከቀኑ 15 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሳምንቱ በዜናዎች ቀጥለው ይሰማሉ። የወገን ለወገን መረዳጃ ማህበር በስቶኮልም ያዘጋጀው ገቢ ማሰባሰቢያ ፕሮግራም ትናንት በስቶኮልም ሃሉንዳ ተካሂዷል። ከተቋቋመ ቅርብ ጊዜ የሆነው ማህበሩ አላማው በተለያየ ምክንያት ጉዳት ለደረሰባቸው ኢትዮጵያውያን የተቻለውን እርዳታ ማድረግ እንደሆነ ተገልጿል። በትናንቱ ዝግጅት በርካታ ኢትዮጵያውያን በመታደም ለወገን ተቆርቋሪነታቸውን ማሳየታቸውን አዘጋጆቹ ገልጸዋል። የተሰበሰበው ገንዘብም ጉዳቱ ለደረሰባቸው ወገኖች እንደሚላክ ተገልጿል። ትናንት በባህር ዳር በተዘጋጀ ሙዚቃ ኮንሰርት ላይ ቦምብ መወርወሩ ተዘገበ። ንብረትነቱ የባዴን የሆነውና በተለይ በአማራ ክልል የተነሳውን ህዝባዊ ንቅናቄ ተከትሎ ወደ ኪሳራ እየገባ ያለው ዳሽን ቢራ ስሙን ወደ ባላገሩ ቢራ በመቀየር ለዚሁም ይረዳው ዘንድ በባህር ዳር ከተማ ያዘጋጀው ሙዚቃ በዓል ላይ ቦምብ እንደተወረወረ ተዘግቧል። የሙዚቃ ኮንሰርቱ ትኬት አልሸጥ ሲላቸው ቤት ለቤት በመዞር ሰው እንዲገዛ ሲያስገድዱ እንደነበር የተዘገበ ሲሆን በሙዚቃ ኮንሰርቱ ላይ አርቲስት ማህሙድ አህመድ፣ ኩኩ ሰብስቤ እና አረጋኝ ወራሽ የተጋበዙ ሲሆን አርቲስት ማህሙድ አህመድ ኮንሰርቱ ላይ ሳይገኝ መቅረቱ ተዘግቧል። በአዳራሹ አካባቢ ተቃውሞ መቀስቀሱን ተከትሎ የጥይት ተኩስ ሲሰማ ወዲያውም ቦምብ መወርወሩ ታውቋል። ስለ ጉዳቱ እስካሁን የተዘገበ ነገር የለም። አሜሪካ ኤምባሲ ዜጎቹ ወደ ጎንደር ከተማ በሚያደርጉት ጉዞ ላይ ጥንቃቄ እንዲያደርጉ አሳሰበ። በጎንደር ከተማ በተደጋጋሚ እየደረሰ ያለውን የቦምብ ፍንዳታ ተከትሎ አሜሪካ ዜጎቹ ወደ አካባቢው በሚያደርጉት ጉዞ ላይ የጥንቃቄ እርምጃ እንዲወስዱ ባለፈው ሐሙስ አሳስባለች። በተያዘው ወር ብቻ 4 የእጅ ቦምብ ጥቃት መድረሱን ያረጋገጠው በአዲስ አበባ የሚገኘው የአሜሪካ ኤምባሲ ሁኔታውን በቅርበት እየተከታተለ መሆኑን ባወጣው መግለጫ አመልክቷል። ከሁለት ቀን በፊት በአንድ የቱሪስቶች ማረፊያ ላይ ጥቃት ተፈጽሞ እንደነበር የአካባቢው ነዋሪዎች መግለጻቸው ይታወሳል። በተደጋጋሚ እየደረሰ ባለው በዚህ የቦምብ ፍንዳታ ቁጥራቸው ሊታወቅ ያልቻሉ ሰዎች ጉዳት እንደደረሰባቸው የአሜሪካ ኤምባሲ ድርጊቱን አስመልክቶ በድረገጹ ባሰፈረ ጉዞ ማሳሰቢያ አስፍሯል። በጎንደር ከተማ ያሉም ሆነ ወደ ስፍራው ለመሄድ ፍላጎት ያላቸው አሜሪካውያን ወቅታዊ ሁኔታውን ግምት ውስጥ በማስገባት ወደ አካባቢው የሚያደርጉት ጉዞ ላይ ጥንቃቄ እንዲያደርጉ ኤምባሲው አሳስቧል። ጋዜጠኛ እስክንድር ነጋ የዓለም አቀፉ የፕሬስ ኢንስቲትዩት የ2017 የፕሬስ ጀግኖች ሽልማት አሸናፊ ሆነ። ዓለም አቀፉ የፕሬስ ኢንስቲትዩት በምህጻረ ቃሉ IPI ይፋ እንዳደረገው 69ኛውን የዓለማችን የፕሬስ ጀግኖች ሽልማት ፕሬስን ለማፈን የወጣውን የጸረ ሽብርተኝነት ህጉን በመተቸቱ ምክንያት እንደ አውሮፓውያን አቆጣጠር ከ2011 ጀምሮ በእስር ላይ የሚገኘው ኢትዮጵያዊ ጋዜጠኛ እና ጦማሪ እስክንድር ነጋ አሸናፊ መሆኑን ይፋ አድርጓል። IPI ባወጣው መግለጫ የአፍጋኒስታን ጋዜጠኞች ተከላካይ ኮሚቴ የነጻ ሚዲያ ሽልማት አሸናፊ መሆናቸውንም አስታውቋል። ሁለቱም አይነት ሽልማቶች ላለፉት 3 ዓመታት እየተሰጡ ያሉት መቀመጫውን ኮፕንሃገን ካደረገው ዓለም አቀፉ የሚዲያ ድጋፍ IMS ጋር በመተባበር ሲሆን የሽልማት ስነስርዓቱ እንደ ፈረንጆች አቆጣጠር የፊታችን ግንቦት 18 የIPI ዓመታዊ ጠቅላላ ጉባኤ በጀርመን ሃምቡርግ በሚካሄድበት ወቅት በሚሰናዳ ልዩ ፕሮግራም እንደሚሰጥ ተገልጿል። ዓለም አቀፉ የጋዜጠኞች ድርጅት ራሳቸውን ለአደጋ በማጋለጥ ጭምር ለፕሬስ ነጻነት በተለየ መልኩ ታላቅ ድርሻ አበርክተዋል ያላቸውን ጋዜጠኞች የሚሸልምና የሚያከብር ድርጅት መሆኑም ተዘግቧል። እስክንድር ከመስከረም 2011 ወዲህ ከ2000 ቀናት በላይ በእስር ቤት ማሳለፉን ያወሳል IPI። የኢትዮጵያ ባለስልጣናት ሀገሪቱን ወደ ብጥብጥ ለመክተት በማሴርና ከታገደ የተቃዋሚ ፓርቲ ጋር ግንኙነት አለው በማለት ክስ እንደመሰረቱበትም ተዘግቧል። የተባበሩት መንግስታት ሰብአዊ መብት ኮሚሽን ኃላፊ ኢትዮጵያን ሊጎበኙ መሆኑ ተዘግቧል። በኢትዮጵያ የተፈጸመው የሰብአዊ መብት ጥሰቶችና ግድያዎችን ለመመርመር ጥያቄ ሲያቀርብ የቆየው የተባበሩት መንግስታት ሰብአዊ መብት ኮሚሽን ኃላፊ በኢትዮጵያ ጉብኝት ሊያደርጉ መሆኑ ተገልጿል። የኮሚሽኑ ኃላፊ ዘይድ ራአድ አልሁሴን በቀጣዩ ሳምንት ከሚያዝያ 24 እስከ 26 2009 ዓ.ም ድረስ በአዲስ አበባ ቆይታ እንደሚኖራቸው ኮሚሽኑ ባወጣው መግለጫ አስታውቋል። የኮሚሽኑ ኃላፊ ራአድ አልሁሴን በአገሪቱ በተለይ በኦሮሚያ ክልል ለአንድ ዓመት ያህል ከዘለቀው ዝባይ ተቃውሞ ጋር በተገናኘ የመንግስት የጸጥታ ኃይሎች ከመጠን ያለፈ የኃይል እርምጃ ወስደዋል ሲሉ ተቃውሞ ማቅረባቸው ይታወሳል። ተፈጸመው የተባለው የሰብአዊ መብት ጥሰትና ግድያ በኮሚሽኑ እንዲሁም በሌሎች ዓለም አቀፍ ገለልተኛ ተቋማት በኩል ምርመራ መካሄድ እንዳለበት ሲያሳስብ ቆይቷል። የአውሮፓ ህብረት በአሜሪካና በርካታ ዓለም አቀፍ የሰብአዊ መብት ተሟጋች ተቋማት ይኸው ምርመራ መካሄድ እንዳለበትም አሳስበዋል። ይሁንና መንግስቱ ጥያቄው እንደማይቀበል በመግለጽ ምርመራው በመንግስት እንደሚካሄድ ሲገልጽ መቆየቱ አይዘነጋም። ባለፈው ሳምንት የኢትዮጵያ ሰብአዊ መብት ኮሚሽን በጉዳዩ ዙሪያ ያካሄደው ጥናት አስመልክቶ ባወጣው ሪፖርት 669 ሰዎች መገደላቸውን ይፋ አድርጓል። የአቶ አሰፋ ጫቦ የቀብር ስነ ስርዓት በኢትዮጵያ እንደሚፈጸም ተገለጸ። ታዋቂው ጸሐፊ፣ የህግ ባለሙያና የቀድሞ የፓርላማ አባል የሆኑት አቶ አሰፋ ጫቦ የቀብር ስነ ስርዓት በትውልድ ሀገራቸው ኢትዮጵያ እንደሚፈጸም ተገልጿል። አስከሬኑን ወደ ኢትዮጵያ ለመሸኘትም እንቅስቃሴ ተጀምሯል። እሁድ ሚያዝያ 15 2009 በዩኤስ አሜሪካ ቴክሳስ ግዛት ዳላስ ከተማ ህይወታቸው ያለፈው አቶ አሰፋ ጫቦ ከ73 ዓመት በፊት በደቡብ ኢትዮጵያ በጋሞጎፋ ጨንቻ ከተማ መወለዳቸውን የህይወት ታሪካቸው ያስረዳል። የመጀመሪያና ሁለተኛ ደረጃ ትምህርታቸውን በትውልድ አካባቢያቸው የተከታተሉት አቶ አሰፋ ጫቦ በህግ ትምህርት ከአዲስ አበባ ዩኒቨርሲቲ መጀመሪያ ዲግሪ አግኝተዋል። በዩኤስ አሜሪካ በተካሄደ ዓለም አቀፍ የህግ ውድድር ኢትዮጵያውያን ወክለው ከተገኙት ሶስት ኢትዮጵያውያን አንዱ የነበሩት አቶ አሰፋ ጫቦ ከጓደኞቹ ጋር በአንደኝነት በማሸነፍ ወደ ኢትዮጵያ ሲመለሱ ከቀዳማዊ ኃይለስላሴ እጅ የወርቅ ሰዓት መሸለማቸውን የህይወት ታሪካቸው ያስረዳል። በአብዮቱ አፍላ ወቅት በፖለቲካው ትግል ተሳታፊ የነበሩት አቶ አሰፋ ጫቦ በደርግ ስርዓት 11 ዓመታት በእስር ቤት ቆይተዋል። ኢህአዴግ ወደ ስልጣን ሲመጣ በሽግግሩ መንግስት ተሳታፊና ምክር ቤት አባል ነበሩ። ሆኖም በአፍላው ሽግግሩ ሂደት አካሄድ በመቃወም ራሳቸውን ከምክር ቤት በማግለል የተሰደዱት አቶ አሰፋ ጫቦ ላለፉት 24 ዓመታት ያህል በዩኤስ አሜሪካ በስደት ቆይተዋል። በሌላ የረፍት ዜና ለ460 ዓመታት የቆየውን የጂኦ ማግኔቲክ ፊልድ ሪቨርሳል እንቆቅልሽ የፈጡት ስመ ጥሩ ኢትዮጵያዊ ስነ ህዋ ሊቅ አስትሮፊዚስት ዶክተር ለገሰ ወትሮም አርፈዋል። በአዲስ አበባ ዩኒቨርሲቲ የፊዚክስ ትምህርት ክፍል ለበርካታ ዓመታት ያስተማሩት ዶክተር ለገሰ ወትሮ የኢትዮጵያ ስፔስ ሳይንስ ማህበር መስራችም ነበሩ። ከዚህ በተጨማሪ ዶክተር ለገሰ የኢትዮጵያ ሳይንስ አካዳሚ፣ በአፍሪካ አስትሮኖሚ ማህበር እንዲሁም የአፍሪካና የኢትዮጵያ ፊዚካል ማህበራት መስራች አባል ነበሩ። ዶክተር ለገሰ ወትሮ ከአካዳሚክሱ ዘርፍ በተጓዳኝ የፊዚክስና የስነ ህዋ እውቀትን ለማህበረሰቡ ለማድረስ ለበርካታ ዓመታት የሬዲዮ ፕሮግራም በማቅረብ ይታወቃሉ። ዶክተር ለገሰ በተለይ በንድፈ ሀሳባዊው የፐልሰር ፊዚክስ ዘርፍ ታላቅ ሳይንቲስት ነበሩ። የዓለም አቀፉ የአስትሮኖሚ ማህበር አባል የነበሩት ዶክተር ለገሰ 460 ዓመት የቆየውን የጂኦ ማግኔቲክ ፊልድ ሪቨርሳል እንቆቅልሽም ለመፍታት የቻሉ ናቸው። ዶክተር ለገሰ ወትሮ በነበረባቸው የልብ ህመም ምክንያት በመኖሪያ ቤታቸው ሞተው መገኘታቸው ሲነገር የዶክተር ለገሰ ወትሮ የቀብር ስነስርዓታቸው በአዲስ አበባ የሚገኘው ጴጥሮስ ጳውሎስ ቤተ ክርስቲያን መፈጸሙ ተነግሯል። የሳምንቱ አበይ ዜናዎች በዚሁ ተጠቃለዋል። መልካም ቆይታ። We'll be right back.
አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምፅ ሬዲዮ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ ከቀኑ 8 ሰዓት እስከ 10 ሰዓት ከ30 ነው የሚባለው። ከቀኑ 8 ሰዓት እስከ 10 ሰዓት ከ30 የሚያስተላልፈውን ፕሮግራም ቀጥሏል። እንግዲህ እንደምትከታተሉ ባለሙት ስባንን ከፕሮግራም እስከ ፕሮግራማችን ፍጻሜ ከኛ ጋር እንደምትሆኑ እየተማመንን አሁን በመከተል ደግሞ ከዚሁ ከስቱዲዮአችን ውስጥ አንዳንድ የሳምንቱን የፖለቲካ የሶሻልና የኢኮኖሚ ሁኔታዎች በተለይ በአገራችንን በሚመለከት የደረሱትና የሚደርሱትን ውይይት እናደርጋለን። ሐሳብ አስተያየት ካላችሁ በስልክ ቁጥራችን 0819101000 በመደወል ሐሳባችሁን መሰንዘር ትችላላችሁ። ጥያቄ ካላችሁ በተቻለ መጠን በሚንችለውን ለመመለስ እንሞክራለን። የማንችለውን አዋቂዎች እንዲመልሱት ለማዘጋጀት እንሞክራለን። እንግዲህ ከኛ ጋር ሁኑ፣ ውይይታችን ይቀጥላል። መብራቱ
ያው እንግዲህ ጥያቄ ፕሮግራማችንም አካቀረም በኋላ የተለያዩ አድማጮች የተለያየ አስተያየትና የመልስ ሙከራዎችንም ይያረጉ
እኔ ግን መመለስ አይፈቀድልኝም።
ያው በፕሮግራሙ መጨረሻ ላይ መልሱ እንድትናገር ፈቅድልሃለሁ።
በጣም ጥሩ በጣም ጥሩ። አትሊስት ይሄን ተናግሬ እንኳን እፎይ ልበል እንዴ
መፍቲቆታ። ያው እንግዲህ አሁን እንዳልከው አዳዲስ እንግዶችም አሉን ስቱዲዮ ውስጥ ቴክኒሻናችን ኪ
ከባድ ከባድ እንግዶች ናቸው የመጡት።
እንግዲህ ወደፊት እኛንም ተክተው ይህን ስቱዲዮ በቋሚነት ይመሩ።
ትክክል። የልጆች ፕሮግራም በቅርብ ጊዜ ይጀምራሉ ብለን ተስፋ እናደርጋለን። ለማንኛውም ወደ ጀመርነው አርዕስታችን እንግባና
በዋናነት ወደ ጀመርነው አርዕስት ስንመለስ እንግዲህ ዜና ላይም በተወሰነ መልኩ የጠቃቀስ ነው አለ የጋዜጠኛ እስክንድር ነጋ ጉዳይ እጅግ በጣም የሚያስደስት ነው። የኢንተርናሽናል ፕሬስ ኢንስቲትዩት ለ69ኛ ጊዜ የዓለም አቀፍ ያው ተሸላሚ አርጎታል እና በሱ ዙሪያ ላይ የተወሰነ ለማለት እንወዳለን። ከጅምሩ ጀምሮ በተለይ ደግሞ ምርጫ 97ን ተከትሎ ጋዜጠኛ እስክንድር ነጋ እና በስርዓቱ ያለው ሂደት ምን ይመስላል የሚለውን በተወሰነ ዲስከስ እናደርጋለን። ከዛ ተመልሰን ደግሞ ባሳለፍነው ሳምንት በዩናይትድ ኔሽንስ ሂዩማን ራይትስ ኢትዮጵያ ውስጥ የተካሄደውን ከፍተኛ ህዝባዊ ነውጥን ተከትሎ መንግስት የወሰደው አጸፋዊ እርምጃ የኃይል እርምጃን ተመልክቶ ኢትዮጵያ ውስጥ ያው ሰብአዊ መብት ተሟጋች ነን የሚሉ ሰዎች ያወጡት መግለጫ አለ። ያንን ተከትሎ የተባበሩት መንግስታት የሰብአዊ መብት ጉባኤ የነጻ ምግብና ገለልተኛ ወገን እንዲያጣራው ጥያቄ ቢያቀርብም ለሁለተኛ ጊዜ ኢትዮጵያን የሚያስተዳድራት መንግስት ነኝ ባይ የህወሓት ስርዓት በተለይ በጠቅላይ ሚኒስትራችን አቶ ደሳለኝ አማካኝነት ኃይለማርያም ደሳለኝ አማካኝነት እምቢታውን ገልጿል። ኢትዮጵያ መንግስት በቂ ኃይል አለው ይህን ነገር ለማጣራት ብለው ነበር እና ይህንን ተከትሎ በተለያዩ ዓለም ሚዲያዎች የአገሪቱ ስርዓት እንደተለመደው ሲብጠለጠል ከርሞ ነበረ። ያንን ተከትሎ መንግስት ሁኔታው በጣም ስላስደነገጠው የአጸፋዊ የዲፕሎማሲ ስራዎችን ለመስራት ጥረት እያደረገ ነው እና ከዚህ ውስጥ አንዱ የዩናይትድ ኔሽንስ ሂውማን ራይትስ ከፍተኛ ኦፊሰሮችን ግብዣ አድርጓል እና ይህን ግብዣ ተቀብለው ከሜይ 2-4 ድረስ አጠቃላይ ኦፊሻል የሆነ ጉብኝት ያደርጋሉ እና በዛ ዙሪያ ላይ የተወሰነ እንላለን። ዓለም አቀፍ ሚዲያዎች በከፍተኛ ሁኔታ ይህን ጉዳይ እየዘገቡት ነው ያሉት። እነ ፎክስ ኒውስ፣ አልጀዚራ የተለያዩ እንትኖችን እየዘገቡት ነው ያሉት። እሱ እናያለን። ከእሱ ጋር በተያያዘም ዩናይትድ ኔሽንስ ሴክሬታሪ ካውንስል በተለይ ደግሞ ሲሪያ ውስጥ እየተካሄደ ያለው ለስድስተኛ ዓመት ድረስ ቀጥሎ ያለው የእርስ በርስ ጦርነትን ተከትሎ ስርዓቱ አሁን ገለልተኛ የሆኑ ወገኖች ለብቻ ግልጽ የሆነ መልስ ባይሰጡም ንጹሐን ማህበረሰቦች ላይ የኬሚካል ዌፐንስ ወይም ኬሚካል መሳሪያዎችን እየተጠቀሙ ነው እና ያንም መሰረት አድርጎ የኢኮኖሚ ጫና ለማሳደር የተለያዩ ውሳኔዎችን ለማካሄድ በተደጋጋሚ ጥረት ተደርጎ ነበር እና ባሳለፍነው ፌብሩዋሪም አልተሳካም እና ኢትዮጵያን የሚመለከት አንድ ጉዳይ ወጥቷል። ያንን ተከትሎ ብዙ ሀገራቶች ይህንን ስርዓት አምባገነንነት ድጋሚ ያረጋገጠበት አጋጣሚ ነው ብለውታል። ያንንም የምናይበት ሂደት አለ። ወደ መጀመሪያው ስንሄድ በመጨረሻም ያው የዘነጋሁት ቴድሮስ አድሃኖምን የዓለም ጤና ድርጅት መሪነትን ለመቆናጠጥ እንግዲህ ምርጫው የሚቀጥሉት ከሜይ 22 ጀምሮ እስከ 31 ባለ ሂደት ውስጥ ይጠናቀቃል ተብሎ ይገመታል እና ቶፕ 3 ተለይቶ ወይም የመጨረሻ ሶስቶቹ ተለይተዋል እና ያንን የሚያሳዩ አንዳንድ ነገሮችን ለማየት እንሞክራለን። ኢትያንዳን ሀገር ወዳድ ኢትዮጵያዊ ትልቅ የሆነ የትዊተር ካምፔን አካሂዶ ነበርና ያ ካምፔን እጅግ በጣም በሚደንቅ ሁኔታ እንደውም ለመጀመሪያ ጊዜ ኢትዮጵያዊ ይሄን ያክል ከፍተኛ የሆነ ተሳትፎ ንቁ ተሳትፎ ያደረገበት ካምፔን ባሳለፍነው አርብ አርጓል። ከዛ በፊት ነበሩ ግን አርብ ለት የተገየታየው ሂደት እጅግ በጣም ከፍተኛ ነበርና እሱንም እናያለን። የመጀመሪያው ሂደት እስቲ የመጀመሪያውን እንየውና ስለ ጋዜጠኛ እስክንድር ነጋ ትንሽ ብንል አህመድ ስለ ጋዜጠኛ እስክንድር ነጋ እንግዲህ ባለባሳለፍነውም እዚህ የአምነስቲ ኢንተርናሽናልም የተወሰነ ዝግጅቶች አካሂዷል። እነ ማርቲን ሺብየም የተወሰነ ዝግጅት አካሂዷል። አንተም ነበርክ ባጋጣሚ። እና እስቲ ስለ ጋዜጠኛ እስክንድር ነጋ ያለህን ምልከታ አንዳንድ ነገሮች አገሪቱ ውስጥም ያሉ ውስጥ በተለይ ጋዜጠኞች የህሊና እስረኞች ላይ የሚደረገው ኢፍትሃዊ የሆኑ ድርጊቶችን በዛ ውስጥ ያለህን እንትን በተወሰነ ብታካፍለን።
እስክንድር ነጋን በተመለከተ ብዙ አላውቅም፣ ሰዎች ምን እኔ ብዙ ጋዜጠኞች አላውቅም፣ ብዙ ሚዲያ ሰዎች አላውቅም። ብዙ በዚች ባለችኝ እንትን አቅም አንዳንዶቹን አግኝቻቸዋለሁ በግልም ፊዚካሊም በድምፅም በስልክም በምንም ብዙዎቹን አግኝቻለሁ ማለት እችላለሁ። ግን እስክንድርን ከማደንቃቸውና ወደ ሰማይ አንጋጥቼ ከማያቸው ታዋቂ ጋዜጠኞች አንዱ እሱ ነው። ግን እሱን እስካሁን ድረስ በድምፅም ሆነ በፊዚካሊ ያላገኘሁት ጋዜጠኛ ቢኖር እሱ ነው። ግን እንደዛም ሆኖ ደግሞ እጅግ በጣም ሳታውቀው በደንብ ሳታውቀው ማለት ነው የምታውቀው በቅርብ የምታውቀው የሚመስል ምንም ነገር ሳታገኘው እንደሱ ነው ማለት በጣም ነው። ልክ ትናንት አገኘው ብዙ አብረን ብዙ አመታት አብረን እንዳሳለፍ ነው የምቆጥረው። ስለሱ በሄድኩበት ሰማለሁ፣ በደረስኩበት ሰማለሁ። እንደውም አንድ ጊዜ የስዊድን ሬዲዮ ጋብዞኝ ስለ ኢትዮጵያ ሁኔታ ውይይት ጋብዞኝ ሬዲዮ የስዊድን ሬዲዮ እዛ ላይ እንዳጋጣሚ ሆኖ እስክንድር የታሰረበት ጊዜ ነበረና ልጁ ፊት ነው ያሰሩት። እንዲያ ቅስሙ እንዲሰበር አውቀው ልጁ ፊት ካቴና እጅ ውስጥ አስገቡበት። እዚ ምን ያህል አሪዮሶች መሆናቸውን የምታየው ቅስምህን ለመስበር ሲሉ የሰው ልጅነታቸውን አውሬነታቸውን የሚያሳዩበት ሲስተም ነው። ልጁ ፊት ነው ልጁን ሊያመጣ ትምህርት ቤት ሄዶ እዛው ትምህርት ቤት ውስጥ ድረስ ሄደው ልጁ ያየ ካቴና እጅ ውስጥ አረባካቹ እንደው ልጅ እንኳን አይ ስኪላቸው ድረስ የለም አይ የለም ማለት እነዚህ ሰዎች ሂዩማን አይደሉም። ለኔ የሰው ስጋ የሰው ደም የለበሱ አውሬዎች ናቸው እንጂ የሰው ልጅ እንደዚህ አያደርግም፣ ለህፃን ልጅ ያስባል። እና በዛ አደንቀዋለሁ። አሁን ያለ የጠቀስከው የቃሊቲ ዝግጅት ላይ ስለሱ ማርቲን ሺብዬ የተናገረውን ሳስብ እንባዬን የወረደው ቁጭ ብዬ ማመን አልቻልኩም። ለልጁ ያስተላለፈው መልእክት አላደለም በአባትነቴ ኃላፊነቴን መወጣት አልቻልኩም ላንተ በቀጥታ ግን ላንተ ብዬ ለኔ ብዬ የማደርገው ነገር ህዝብን ለወደፊት የሚወለዱትን ዘር ማንዘራችንን የማይጠቅም ከሆነ የሚጎዳ ከሆነ ይሄኛውን መርጣለሁ። እኔ እናንተም ብቻ መጉዳቱን መርጣለሁ። እስከዚህ ድረስ ነው። እና ያደነኩት አንድ ጊዜ ደግሞ የስዊድን አምነስቲ ለሱ ሲል ዝግጅት አዘጋጅቶ እዛ ላይ ስዊድኖች ወጣቶች የስዊድን ወጣቶች ለእስክንድር ሲዘምሩ ሳይ ኢትዮጵያኖች እኛ እዚህ ቁጭ ብለን እነሱ ለኛ ለሚያደንቁት የሂዩማን ራይት ታጋይ ለጸሐፊ እንደዛ ሲታገሉ ሳይ ምን ያህል ትልቅ ሰው ነው ያልኩት። ምን ያህል ትልቅ እጅግ በጣም ትልቅ ሰው። አንደኛ እስክንድር አሜሪካን ይኖር የነበረ አሜሪካን ይሰራ የነበረ ተደላድሎ ይኖር የነበረ ሁኔታዎች ፈቀዱ ብሎ ሀገሩን ለመስራት በእውነት ለማገልገል ብሎ ያንን ሁሉ ምቾቱን ጥሎ የገባ ሰው ነው። እንዲህ አይነት ሰዎች ለኔ እንዴት ልበል ሱፐር ሂዩማኖች ናቸው። ይሄ ሰውዬ እውነትን ተናግሮ የሱ ብዕር የነሱን ታንክ ያስበረግጋል። የሱ ብዕር የሱ ቀለም የነሱን ታንክና የነሱን ጥይት ያስበረግጋል። የሱን ብዕር ከሚሰሙ እነሱ ሱን ቆልፈው ታንካቸውን ላይ ቢጨፍሩ ይሻላቸዋል። እስከዚህ ድረስ ነው የሱ ጀግንነት። እና አይ ሆፕ በህይወት ይያለሁ እሱም በህይወት ይያለ አይ ሆፕ አንድ ቀን አገኘዋለሁ አንድ ቀን እጁን ለመጨበጥ እድል ይኖረኛል አንድ ቀን ቁጭ ብዬ ለማውራት እድል ይኖረኛል እዚህ ሱፐር ሂሮ ለኔ
ያው እኔ ስለ በስለስከንድር ካንሰተን ኢቨን አንድ ሙሉ ፕሮግራም እሁድን ሙሉ ሰዓት ወስደብና አውሳ ስለስከንድር ዘክረን አውርተን ምን ጨርሶ ነገር አይመስለኝም ግን ስለ ልጁ ስታነሳ በጣም እኔ ከልብ እንትን ሚለኝ የሚያሳመመኝ እንትን ምንድነው ይሄ ልጅ እንዳልመታደል ሆኖ ምርጫ 97ን ተከትሎ እስክንድርም ሆነ ባለቤቱ ጋዜጠኛ ሰርካልም ፋሲል እስር ቤት በነበረችበት ወቅት ነው ይሄ ልጅ እንደተገላገለ የሆነውና እስር ቤት የተወለደ ልጅ ነው
ላቋርጥና ስለ ሰርካልም ማርቲን ይቅርታ አሁን ሰርካልም ስትዝ ያለኝ ማርቲን ያነሳው ነገር ማመን አልቻልኩም ምን ያህል ታሰቃያቸው እንደነበር አሳሪዎቿን እስር ቤት ሆና ምታሰቃየው ሰርካለም ነች በሞራል ሃይ ሞራል ስላላት ምን ይሏት ነበር አለ ቲያትር ነው መታየው ዛ ላይ ቃልቲ ላይ ይመጡና ይለምኗታል እባክሽ 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 እቺን ብቻ ፈርሚና ውጪ ፈልክሽም እናረጋለን ይሏታል ኖ ያላደረኩት ነገር አድርግ ያለው ብዬ አልፈርምላችሁ ሌላው ደሞ ባለ ስልጣን ይመጣና በቃ አንቺ እኛን ጽፈዋለን እኛን ፈርመዋለን ብቻ ፊርማሽን ሁሉ ምን ፈርመውን ኦኬ ነው በይ ምንም ሌላ ነገር ውስጥ አትገቢም እኛን ሰራዋለን በፍጹም በኔ ስም የምታደርጉትን በሙሉ ህይወቴን ብታለፍ እንትን እቃወማችኋለሁ አዋርዳችኋለሁ አወጣባችኋለሁ እስቲ እባክሽ እባክሽ ይያለ ነበር የፖሊስ አዛዡ የጸጥታ አዛዡ እባክሽ እባክሽ ነበር የሚላት ቲያትሩ ላይ ስለ
ያ እኮ ባለቤቱ
ነው መሰለ ሰዎች መሳሪያ መያዛቸው ወይንም ኃይል ወይንም ጉልበት ወይንም ሀብት መያዛቸው አይደለም የሞራል ጥንካሬያቸው ነው የበላይ የሚያደርጋቸው ትልቅ የሚያደርጋቸው የበላይ ጥንካሬያቸው እምነታቸው ነውና ያንን ቁጭ በሳዳምት ዛት ያትል ላይ ማመን አልቻልኩም አንዲት እስር ቤት በስር ላይ ያለችው ሴት ልጅ ምን ያህል እንዳርበደበደቻቸው እየመጡ ይደምኗ ነበር እባክሽ እባክሽ ይያሉ አሸንፋቸው ወጣች
ያው በጣም የሚገርም ነገር ያው ባልና ሚስት ካንዶ እንዚ ቀዳል እንደሚለው እንትን ነውና ይሄ ጥያቄ ያው መንግስት ይሄ ፍርአት ያው ጥይቅርታ በሉኝ በሚል አጉል አባዚ የተለከፈ እንትን ነው ባላጠፋው ጥፋት ባላረከው ነገር አንተን ወንጀለኛ ያረጋል ወንጀለኛ ካረጋ በኋላ
ያሳዝኑኛል እነትንም እናገራለን ያሳዝኑኛል ወይ
በጣም እንትን ነው እኔ እነትንስ እንዴት ነው ከእነት ጋር ተጣልቶ የሚኖር ፍርአት ነው ብዙ ጊዜ ብዙ ሰዎች ይሄንን ፍርአት ጋር ለምንድን ነው እንደዚህ አይነት እሰጣ ገባውስ የሚገባው የሚባለው እነዚህ ነገሮች ናቸው ፍትህ በአደባባይ ሲጨፈለቅ ማየት አንድ ሰው ህሊና አለኝ ብሎ በአምላክ አምሳያ የተፈጠረ ህሊና የተሰጠው ሰው ፍትህ በአደባባይ ሲጨፈለቅ ሰዎች ስለ ነጻነት በተናገሩ ሽብርተኛ ተብሎ እስር ቤት ሲገቡ ከነዚህ እስር ቤት ከሚከቷቸው ሰዎች ጋር አብሮ ለመስራት የሚያስችል ሞራልና ስብዕና የሌለው ሰው እንዴት አርጎ እነሱን ይደግፋል የሚለው ትልቁ ጥያቄ ነው ወደ እስክንድር ስንመጣ ያው እንግዲህ 97 ጀምሮ እስር ቤትን ቤቱ አርጎታል ማለት ይቻላል ይሄንን ትልቅ ሞራል ይጠይቃል ብዙ ማባባያዎች ብዙ መሸንጋያዎች ሆኖበታል ግን ያም ሆኖ 2011 ላይ ባለሰሰት በአውሮፓ አቆጣጠር ያው በጸረ ሽብርተኛ ዙሪያው ህግ ላይ በጻፈው ክሪቲክስ ነው መነሻ ያደረጉትና ያንን መሰረት አድርገው ከተለያዩ ያው ወያኔ የሚያስበረግገውና የሚያስፈራው ነገር በጠቅላላ ሽብርተኛ የሚል ታግ ለጥፈለታልና ከለጥፈላቸው ሰዎች ጋር አንድ ላይ በመሆን ላይክ ወይ ከነሱ ጋር ብርሃል በሚል ነው 18 አመት የፈረደበት 2012 ጀምሮ ማለት ነው ከዛ በኋላ በተለያየ አጋጣሚዎች ይቅርታ ጠይቆ እንዲወጣ እድል ቢሰጠውም ያው ፍትህ ያው የኢትዮጵያ መንግስት የኢትዮጵያ ህዝብ በነጻነት ነው ነጻ የሚያወጣኝ ምንም እንዳላጠፋው ጥፋት ለጠየቀ አይገባም በሚል እስካሁን ድረስ ቆይቷል ይሄን ተከትሎ አገሪቱ ውስጥ ያለው አምባገነን ስርዓት ውቅና ቢነሳውም ከአለም ዙሪያ ያሉት ታዋቂ የዓለም አቀፍ ጋዜጠኝነት መሰረት ያደርጉ እና ሲፒጂን ጨምሮ ባለቤቱንም እሱንም የተለያዩ ሽልማቶች ሰጥተዋል እስክንድር ነጋ ጋዜጠኛ እስክንድር ነጋ እንግዲህ እስካሁን ባለሰሰት ይሄኛውን ሳይጨምር ከ6 በላይ የተለያዩ ዓለም አቀፍ ሽልማቶችን አግኝቷል እንግዲህ ይሄኛው በዋናነት የሸለመው ቀድም እንዳልነው ያው International Press Institute ከእንግዲህ እንትናለ ኮፐንሃገን ዋና መቀመጫውን ኮፐንሃገን ያደረገው ዓለም አቀፍ የብዙሃን መገናኛ ድጋፍ ሰው ድርጅት ጋር በመተባበር ነው ይህን ሽልማት ያዘጋጀለትና ባለቤቱን ጠይቀዋት ፍቃደኝነቷን እጅግ በጣም ደስተኛ እንደነበረችም በተለያዩ ሚዲያዎች ተናግራለች። እሱን ተከትሎ ብዙ እንትኖች ሪአክሽኖች እየተካሄዱ ነው ያሉት እና ስለ እስክንድር ብዙ ማለት ብዙ መናገር እንችላለን። የዚህን ስርዓት አንድ የመጨረሻ ነጥብ አስተውቼ ልለፍ። እሱ ላይ ካደረሱበት መከራ የመጨረሻው እጅግ በጣም አሰቃቂ የሚባለው ብዙ ነገር አድርገውት አለበገር ስለአለ መጽሐፍ ቅዱስን ነጠቁት። የመጨረሻ ንብረት የነበረው ከዛው ግቢ ውስጥ ይገዛሰ ያውቃል እስር ቤት ውስጥ የሚሸጡ ወንበሮች አሉና እሷን መቀመጥባትን ወንበርና መጽሐፍ ቅዱስን ነው። በተለይ ደግሞ ገብረ ዋህድ ገብረ ወልድ የተባለ አንድ ጠባቂ ከተመደበበት ያው የወያኔ ስርዓት አስፈጻሚ ከነሱ አካባቢ መጣ ሰው
ምንም እነቱን መናገር ምንም
አይደለም። ያው ህዋት በየባልፎን የሚቀለው ያው ያው ወያኔ ማለት ያው እና እሱ በተለይ በሌሊት ሶስት ጊዜ እየቀሰቀሰ ፍተሻ እንደሚያደርግበት ኢሰብአዊ ምናልባት ምን ያሩን እንግዲህ ህገ መንግስቱንም መጥቀስ ይችላል ግዜ ማባከን ነው እንጂ ያው ወረቀት ላይ ሰፈረው እነሱ ራሳቸው አጸደቅ ነው የሚሉት
ህገ መንግስቱ የተጻፈበትን ቀለም ዋጋ ማያወጣ ህገ መንግስት ነው የሚቀጥለው
ማለት ነው። አዎ ወደሚቀጥለው እንሄዳለ ምናልባት እስክንድርን እንዳልኩ አይበቃንም ምናልባት ወደ ሁለተኛው እንሂድና የተባበሩት መንግስታት የሂውማን ራይትስ ቼፍ ኤክስኪዩቲቭ የሆኑት ከኢትዮጵያ ግብዣ ደርሷቸው ሜይ 2 እና 4 እንደሚሄዱ ተነግሯል። ይህን ተከትሎ ዓለም አቀፍ ሚዲያዎች በተለይ Fox News እጅግ በጣም ይሄ ሳርካይዝም ወይም ምጸታዊ ጽሑፎችን ሲያወጣ ነው የነበረው። ሳምንት ባልሞላው ሂደት ውስጥ
በእኛ ቋንቋ ማሾፍን በለው
ያው ምጸት የሽሙጥ ጽሑፎችን ሲያቀርብ ነው የነበረውና
አዎ ሽሙጥ ሲያቀርብ
ያው በሀገሪቱ መንግስት በተለይ በጠቅላይ ሚኒስትሩ ኢንተርቪው ተደረገው ነበር BBC ላይም እናስተዋውሰው ሂደት ነው። በዚህም በሬዲዮናችንም የተወሰነ እንትን ለመስጠት ሞክረናልና ዘይድ ራአድ አል ሁሴን የተባሉ ዋና ዛካቢ ያሉ ሂውማን ራይትስ ውስጥ ያሉ ከፍተኛ ኦፊሻል ናቸው ተወክለው የሚሄዱትና ከሜይ 2 እስከ 4 ነው። ይሄንን ተከትሎ እንግዲህ ያው የኢትዮጵያ መንግስት የፖለቲካ ስራውን ይሰራል የሚል እንትን አለ። ዛካቢ ያሉ ይሄንን ሬዲዮም ያዳምጡ ቅርበት ያላቸው ሰዎችም ስለ ሀገሪቱ ስላለው ነባራዊነታ ዛካቢ ያሉ ሰዎች አያቁም ማለት አንችልም። ያቃሉ ግን የዲፕሎማሲ ስራውን ለመስራት ነው ምንም አይነት እንትን የለም። በታሪክ አጋጣሚ ይሄኛው ስራ አሳይሆን የቀደሙ ስርዓቶች ኢትዮጵያን የአፍሪካ መዲና አድርገዋታልና ብዙ ባለ የዓለም አቀፍ ከእንትን ኦርጋናይዜሽኖች እና ተወካዮች ሲጎበኙ ኢትዮጵያን የፖለቲካ ድል ያገኙ ይመስላቸዋል። ግን የታሪክ አጋጣሚ የጥንት አባቶቻችን ባረጉት ትልቅ ተጋድሎ ነው ስለ ፓን አፍሪካኒዝም ብዙ ማውራት እንችላለንና ያንን ተከትሎ ነው ኢትዮጵያ ዋና መዳረሻው
አዲስ አበባ የአፍሪካ መዲና ነች። ስለዚህ ወደዱም ጠሉም የዓለም ተወካዮች እዛ መሄድ አለባቸው። የአፍሪካ ዩኒየን መቀመጫው እዛ ነው። እዛ ለመሄድ ደግሞ የስልጣን ላይ ያለ ጅብም ቢቀመጥ መጠየቅ አለባቸው ያንን ያደርጋሉ ይገባሉ። ግን ይሄ ማለት ግን ሁሉም የዓለም አቀፍ ድርጅቶች ኢትዮጵያ ውስጥ አሉ ማለት አይደለም። እንደነ አምነስቲ እንደነ ሬድ ክሮስ ወዘተ ወዘተ እነዚህ ያሉት ሂውማኒቲ ድርጅቶች እንዲገቡ አልተፈቀደላቸውም። ከኬንያ ነው የሚያስተላልፉት ግንኙነት ያላቸው ኢትዮጵያ ጋር ከኬንያ ነው። ሌላው የዚህ መንግስት ትልቁ ጥቅሙ ምንድነው? በሚያሳዝን ሁኔታ አፍሪካውያኖች እኛንም ጭምርን ማለት እንችላለን በብሊንግ ብልጭልጭ ነገር ወይም ደግሞ በጥቅምን ባለው በጥቅም የተገዛንን አፍሪካውያኖች የሌላ ሀገር አፍሪካውያኖች ለስራ ጉዳይ ኢትዮጵያ ሲሄዱ የሚያገኙት ብዙ ነገር አለ። ይሄ ጥቃቅን የሆኑ ነገሮችን መግዛት እህቶቻችንን እንደ ልብ ማባለግ ወዘተ ወዘተ እነዚህ በግልጽ ተደርጎላቸዋል ተቀምጦላቸዋል። ያንን ላለማጣት ሲሉ የኢትዮጵያ ላይ ስልጣን ያለው መንግስት መቃወም አይፈልጉም። ብዙ ነገሮች ጥቅም ያገኛሉ። ይችን ደግሞ ወያኔ ስለሚያቅ በተለያየ ነገር ይይዛቸዋል። እነዛን እንቢ እንዳይሉ ኢትዮጵያን ማነው ወያኔ የሚያቀርበውን ሐሳብ እንዳይቃወሙ የተለያዩ ነገሮችን ያስቀምጥባቸዋል። እነዚህ ብዙ ነገሮች አሉ። በዛ ምክንያት ወያኔ ይሄን ለመጠቀም ይሞክራል። ግን ይህ ማለት ወያኔን ወደው ወይም ተቀብለው አይደለም። እንደውም በቅርብ ጊዜ የደቡብ አፍሪካዋ ተወካይ ከነሱ ጋር ኃይለኛ ጥል ነበራት። እንደውም እዚህ ሀገር መደረግ የለበትም እስከማለት ደርሳ ነበር። ስብሰባ የአፍሪካ ስብሰባ አንድ የሆነ ስብሰባ ኢትዮጵያ ውስጥ መደረግ የለበትም እንዲህ አይነት እንትን እየሰራችሁ ብላ ነበር። እና አለ ችግር። ግን ወያኔ ችግሩን የሚወጣው ምንድነው? በዘረፈው ገንዘብ፣ በተቆጣጠረው ኃይል፣ በተቆጣጠረው ጸጥ ባሰኘው ህዝብ በዛ ምክንያት ያንን እየተጠቀመ ሌሎችን የውጭ እንትኖች ይገዛበታል። ይሄ ነው ጥቅሙ። ይሄንን ደግሞ ሊያደርገ ቻለው አፍሪካ ውስጥ ኢትዮጵያኖች ገናና እንዲሆኑ ያደረጉት የጥንት መሪዎቻችን ያደረጉት ተጋድሎ ነው። አዲስ አበባ የአፍሪካ መዲና እንድትሆንና ወያኖች አሁን ያንን ጥቅም ሊያገኙ እንደው ምን አንዳንዴ ምንድነው ምለው አፍሪካ የአፍሪካ ዩኒየን መቀመጫ መሆኑ ለኛ ለኢትዮጵያኖች ባሁኑ ጊዜ ችግር ፈጥሮብናል። ምክንያቱም ሁሉም ወደ ኢትዮጵያ መምጣት ስለሚፈልጉ የአፍሪካን ዩኒየንን ባንዲራ ለማግኘት ከፈለክ ኢትዮጵያ መምጣት አለብህ። ያን ለማድረስ ስለፈልጉ ኢንተርናሽናል ድርጅቶች ሳይወዱ በግዱ እሺ ይላሉ ወያኔ የሚያስቀምጠውን ኮንዲሽን። ያለኛ እንዴት ነው አስቸጋሪ ሁኔታ ፈጥሮብናል። ኦፍ ኮርስ ሴንተር መሆኑን እንፈልጋለን፣ ግን እኛ ጋር ለመምጣት ሲሉ ወደ ሴንተሩ ለመግባት ሲሉ አንዳንድ ተንኮሎችን አንዳንድ ስቃዎችን የሚደረጉትን ሁሉ አይናችን አላየም እያሉ መሄዱን አንፈልግም። እና ኤኒዌይ ይሄንን ተጠቅሞበታል ወያ
ያን ብቻ ያንን ብቻ መጠቀም ብቻም ሳይሆን አሁን ከጊዜ ወደ ጊዜ የዓለም አቀፍ መንግስታቶች ይሄንን አምባገነን ስርዓት በአደባባይ መንቀፍ የጀመሩበትን ሂደት ተከትሎ ያው አደው እንትን ላይ ሚዲያ ላይ ማተላቸው እንትኖች ባህሪዎች አሉና እንደዚህ አይነት ባህሪዎችን የመከተልና የማሳየት ሂደቶች አሉ። እንደ ትልቅ ማሳያነት የምናየው በአሳለፍ ነው ፌብሩዋሪ 28 ላይ የዩናይትድ ኔሽንስ ሴኩሪቲ ካውንስል በሲሪያ ላይ በተለይ የአላሳድ መንግስት በሲሪያ ነጻ ህዝቦች ላይ ያው የኬሚካል ዌፐንስ ወይም የጦር መሳሪያዎችን ተጠቅሟል። በተለያዩ የማህበረሰብ ሚዲያዎች ላይ አይተናል የነበረውን ስቃይ እጅግ በጣም ለማየት እኔ በጣም ነው የታመምኩት ለምን አየሁት እስከምል ድረስና ያንን ተከትሎ የኢኮኖሚ ማዕቀብ ለመጣል
ሲሪያ ላይ
አዎ ሲሪያ መንግስት ሲሪያ ላይ ሳይሆን የአላሳድ መንግስት ላይ ነው አዎ ለመጣል ባደረገው ሂደት ወይም ባደረገው ውይይት ላይ ያው የተባበሩት መንግስታት የሴኩሪቲ ካውንስል 15 መቀመጫዎች ነው ያሉትና ኢትዮጵያ አንዱ መቀመጫ ተሰጥቷታል። በተለይ በኢስት አፍሪካ ላይ ያላት እንትን የጸጥታ ቀጠና ተጠሪነች በሚል እድሉ ተሰጥቶ ነበርና ከነሱ ውስጥ መካከል ከ15 ውስጥ የቻይናና ሩሲያ ለአላሳድ አጋርነታቸው በማሳየት እምቢ ሲሉ የተቀሩት ደግሞ ግብጽን ጨምሮ ግብጽ ኢትዮጵያና አንድ ሌላ ሀገር ተጨምሮ ሶስቱ ሀገራቶች ድምጽ ተአቅቦ ሰጥቷል። ይሄን ተከትሎ በአለም ደረጃ እጅግ በጣም ሲብጠለጠል የነበረበት አንዱ ትልቅ ነገር ምንድነው ይሄን አይነት አስከፊና አጸያፊ ፍርሃት በአለም ደረጃ በነጻ ህዝቦች ላይ በህፃናትና ሴቶች ላይ የሚያረገን ፍርሃት በመደገፍ ድምጽ ተአቅቦ ማረክ የአንድ ፍርሃት አስከፊነት መገለጫው ጭምር ነው የሚለው አካሄድ አለ። ግን ሁለተኛው ከኢትላዩ ዌስተርኖችና የአሜሪካንም ድጋፍ ባጣበት አካሄድ ውስጥ ምንድነው የመመቻመች ከነሩሲያና ከነቻይና ጋር የኢኮኖሚ ፍርሃት ሂደቱንም ተአቅቦ ኔታ ነውና በዚህ ዙሪያ የመንግስት ይሄ ኢፌድሪቲ ወካይ የሆኑት ተቀዳ ዓለሙም እዛ ያሉት ድምጽ ተአቅቦ ያረጉት ሳቸው ናቸው በቋሚነት ተወካይ መስሳቸው ናቸውና ተጠይቀው ያው ኢንቨስቲጌሽን ሪዛልቱ አስተማማኝ አይደለም ዛ ነው መወሰን ያልቻለው ኢሚል ሎጂካል ያልሆነ መልስ ነበር የሰጡትና ይሄ በጣም አሳፋሪ ነው።
ነገሩ ምን መሰለ ይቅርታ አድርግልኝና ፈስ ያለበት ዝላይ አይወድም ይላል ያገሬ ሰው። እነዚህ ሰዎች ነገ እንደዚህ አይነቱን ነገር ቢያደርጉ እነሱ ላይም እኮ እንደሚደርስባቸው አውቃሉ። ስለዚህ እነሱም ደግሞ ያንን ከማድረግ ወደ ኋላ እንደማይሉ ስለሚያውቁ ለምን እንደዚህ አይነት የሚሰራውን ሰው ወንጀለኛ ነው ይላሉ። እነሱንም እኮ ይነካቸዋል በተዘዋሪ ነገ ሊያደር ሊደርስ የሚችል ነው በቅርብ ጊዜ ሊደርስ ይችላል። እነሱንም እንደዚህ የሚያጠቃቸው ኃይል ሲመጣ መርዝም አይደለም የፈለገው ነገር ኒውክሌር ቢኖራቸው መጣል ወደ ኋላ የሚሉ አይደሉም። የራሳቸውን ሰው ገለው ፎቶ አንስተው ያሰራጩ አራዊቶች ናቸው።
አይኮ ሀውዜንና አይደርም እኮ ማስተዋስ በቂ
ሀውዜንን ህዝባቸውን በአይሮፕላን አስፈጅተው ያንን በደንብ ተዘጋጅተው ፎቶ አንስተው ቪዲዮ አንስተው የላኩ ሰዎች ለስልጣን ሲሉ እነዚህ አረመኔዎች የሰው አረመኔዎች የሰውን ቆዳና ደም የለበሱ አውሬዎች ናቸው።
አይሄ በበተረጋጋ የምታዩ ነገር
ይሁን ሂማን ነገር ላይ የኢኮኖሚ ችግራቸው እጅግ በጣም አስቸግሯቸው አሁን እንደሚያደርጉ ሰምታል። የሚደርሱኝ ኢንፎርሜሽኖች በጣም የሚያሳዝኑ ናቸው የሚያስቁ ናቸው። በየኤምባሲያቸው እዚህ ስቶክሆልም ኤምባሲ ሲዲ ይሸጣሉ። ምን ታውቃለህ?
ሲዲ አዛሪው ነው።
ሲዲ ይሸጣሉ። ሲዲ የዘፈን ሲዲ መሸጥ ጀምረዋል።
እንግዲህ አሰቦ
ቪዛ ምናምን ፓስፖርት ምናምን ለሚያመጣ ሲዲ ግዙ ይላሉ ይላሉ መጽሐፍ ግዙ ይላሉ ይላሉ። እንግዲህ ያንድ ሀገር ኤምባሲ ማለት ለአንድ ሀገር ትልቅ እንትን ነው። ግን እነዚህ ሲዲና መጽሐፍ መሸጥ ጀምረዋል። እንዲህ አይነት ወሮ በላዎች ናቸው። ለሰው ልጅ ሐሳብ የላቸውም። ለሰው ለወገናቸው እዚ ላለው ለሚሰቃየው ወገን እንዲህ አድርጉ ሲባሉ እንዲህ ወገባችን ይላሉ። ግን ሲዲ ለጉዳዩ ለሚሄድ ሰው ሲዲ ይሸጣሉ። እኔ ሌቦች ወረበላዎች ናቸው። ኤቲክስ የላቸውም። የገቨርንመንት ኤቲክስ የላቸውም። የአድሚኒስትሬሽን ኤቲክስ የላቸውም። ዘራፊ ዱርዬ መልቲ ሌባ ነው የተሰበሰቡ በሙሉ። እነዚህ ደግሞ ከነሱ ውጭ ያሉት የነሱ ሰራተኞች አጨብጫቢዎች ለሆዳቸው ያደሩ ነገ ሲመቻቸው ሹልክ ብለው የሚወጡና የባጤ ቆጡን የሚለፈልፉ ናቸው በሙሉ እዚህ ያሉት። የትም ያሉት
ያ እኮ ግን
አድርባይ ነው። በጠቅላላው በወያኔ ስልጣን መሳሪያው አፈሙዝ ላይ ብቻ ነች ያለችው። ያቺ አፈሙዝ መተኮስ ያቆመች ለታ ፍርክስክሱ ነው የሚወጣው። እነዚህ ደግሞ ሃይ ሃይ የሚሉት ከጎን ነው ለጥቅም እንትን የሚሯሯጡት። አማራም ይሁን በለው የፈለገው እንትን ይሁን በለው ሌባ ነው በጠቅላላ። ለጥቅሙ ለሆዱ ያደረ ነው። አምኖበትም አይደለም ያውቃሉ ውሸት እንደሆነ። እዚህ የተቀመጡት በሙሉ ያውቃሉ ውሸት እንደሆነ። የሚሰሩት ሲናገሩ ራሱ እንደሚዘገንናቸው ያውቃሉ። ግን ሆዳቸው ያሸነፋቸው ነው። ሆዳም ነው በተክላለ። እና ሲዲ መሸጥ ጀምሯል ኤምባሲ ውስጥ። አሁን ሰዎች ደውለው ሲነግሩኝ ቪዛና ፓስፖርት ጉዳይ ስትሄድ ሲዲም አብረህ ገዛ ይሏል። የት ሀገር ያለ ነው ይሄ?
እንግዲህ ያው
እናንተ ያነሳው ይሄ ይጠራሉ። ማን ነው የዩናይትድ ኔሽኑን የሂውማን ራይት ተወካይ ይጠራሉ? እኔ አይገርመኝም። ወስደው መቀሌ ይሁን ወደ ደቡብ ይሁን የፈለገ ያለ አይደለም ይሄ የበለጸጉ ቦታዎችን አስጎብኝተው ሊመለሱት ይችላሉ። ግን አሁን ይሄ ኢትዮጵያኖች ውጭ ያሉት ኢትዮጵያኖች ደግሞ ይሄን ነገር ካሁን እንዲታወቅ ማድረግ ነው። አጭበርባሪ ግሩፕ ነው የተብሰው ደይ ግሩፕ ቆን የመልቲ ይባል ነበር። መልቲ አጭበርባሪዎች ናቸው። እና
ያው ከዚሁ ራሱ ሳንወጣ የአላሳድን ስርዓት ይሄ ኬሚካል ዌፐንስ የኢትዮጵያ መንግስት ስጋትም አንደኛው ባሳለፍ ነው መቶ ሰነ መልኩ ለማየት ሞክረናል። በአማራው ክልልም በተለይ ይሄ የመዋለድን ስርዓት በሚያመክን መልኩ ሲጠቀሙ የነበሩት ያው ህገወጥ የሆኑ ስራዎችን መሰረት ያደረጉ ጥያቄዎች ስጋትም አለበትና ይሄንንም መሰረት ያደረገ በይሄ እነዚህ የግድፈቶች የተፈጸሙትን በዋናነት የምናስታውስ ከሆነ በዶክተር ቴድሮስ አድሃኖም የጤና ረድ ሚኒስትር በነበሩበት ጊዜ ውስጥ ነው እነዚህ አይነት ከፍተኛ ችግሮችና አገር
የስ ለዚህ ፎን ያልኩ ፈስ ያለበት ዝላይ አይችልም ያልኩ እቺ ችግር እነሱም ጋር ስላለች ስለዚህ ለምን ብለው የነሱን ምን ጓድል በል የነሱን አይነ ስራ የሚሰራውን ሰው ወንጀለኛ ነኝ ለምን ይበሉ?
ያው በዋናነትም
አሁን ለምን ነው
ያው ይሄ ነው ትልቁ ነገር ምንድነው አገር ውስጥ ምሳሌ መሆን ያልቻሉ ሰዎች ዓለም ደረጃ መጥቶ ኢትዮጵያን መወከል አይችሉም። ሚል አቋም ይዞ ያንዳንዱ ኢትዮጵያ በተለይ ሀገሩ ኢትዮጵያ ሁሉም ኢትዮጵያ ያለ ሁለት አይነት ኢትዮጵያ ያለ ለኔ ሀገሩን የሚወድ ለሀገሩ ክብርና ለሀገሩ ደንነት ሲል ራሱን አሳልፎ የሚሰጠና ለጥቅሙ ሲል ሀገሩን የሸጠ ጭንቅላት አልባ ገንዘብ ወዳድ ኪሱን አፍቃሪ የሆነ ማህበረሰብ አለና ሀገሩን ወዳድ ማህበረሰብ በሆኑ ኢትዮጵያውያኖች ዙሪያ ላይ ይሄ ከፍተኛ የሆነ ተቃውሞ ሲካሄድ የከረመበት ሂደት አለ። ዶክተር ነኝ ተብዬ አቶ ምንድነው ዶክተር ቴድሮስ አድሃኖም በዓለም የጤና ድርጅት ውስጥ እንዲመረጡ የተለያዩ ቅስቀሳዎችን ሲያደርጉ ከርመዋል። እጅግ በጣም በሚያሳ ዘን ሁኔታ የሚያወጡት ሲያወጡ የነበረው የገንዘብ መጠን እና ኢትዮጵያ ውስጥ በየቀኑ አንድ ጉርስ አጥቶ ይሞት የነበረ ማህበረሰብ ስታነጻጽረው እጅግ በጣም ያሳዝን ነው።
አጭበርባሪነታቸውን አንድ ምሳሌ ልትቀስልህና ወደ ሌላ አርስት እንግባ። ምክንያቱም እነዚህን ከጀመርክ ሪሊ ምን አይነት ሰዎች እንደሆኑ መገመት ስለሚከብድ ማቆም አትችልም። ቆሼ የሚባለው እኔ ራሴ ቆሼ ማለቱን በጣም ነው የምጠላው። እንደ ማቀማጠል ይመስለኛል ህዝብ በዛ አይነት ስቃው ሲኖር የቆሼ ሰፈር ሰዎች ማለቱ ለኔ ይከብደኛል ስላልለመድኩት። ኤኒዌይ ማአት ገንዘብ ተዋጣ ከውስጥም ከውጭም አንድ ገንዘብ ለተጎዱ ሰዎች አልደረሰ። አልፎ ተርፎ አሁን የደረሰን ዜና እንደሚያረጋግጠው ምንድነው ያደረጉት የተዋጣውን ገንዘብ እዛ ሬሳ ሲያወጡ ለነበሩ ሰዎች ከመስጠት ይልቅ ሌሎች እዛ አካባቢ ያልነበሩ 500 ገደማ የሚሆኑ ወጣቶች አምጥተው ለነሱ ገንዘቡን አከፋፈሉ። ማይንድ ዩ እዛ የነበሩትን ሰዎች ልጆች ያን የረዱትን ዞር በሉ ነው ያላቸው። እንዴ ዘረፋ ነው የሚካሄደው። የራሳቸውን ሰዎች አምጥተው 500 የሚሆኑ ሰዎች አምጥተው ያን ገንዘብ አከፋፈሉ ላልሰሩበት። የሰሩበት ሬሳ ሲያወጡ የነበሩት ወደኋላ ተደበደቡ ከአካባቢው ተገለሉ እንዳይኖሩ ዛከ። ይሄ ደንበኛ የዘራፊ ቡድን ነው። ዘራፊ አይን ያወጣ ቡድን ነው። ምንም የፈለገውን ቅባት ቢቀባ የፈለገውን እንትን ቢያደርግ ከግምነቱ አይወጣም።
አይ ያው በጣም የሚገርምህና የሚያሳዝን ነገር በተለይ ስለ ቆሺ ስራ ነሳ አጭር መረጃ ሰተንለፍ ከዛሬ ሳምንትም የጉዳቱ ሰለባ ከሆነ አንድ እንግዳ ጋር ለማወያየት ከዚህ ቀደም በሚዲያችን ላይ አቀረበው የነበረው ልጅ አለና ያው መናገር ስላለብን ማህበረሰቡ ማወቅ ስላለበት ነው ሚዲያዎች ላይ መቅረቡን ተከትሎ መንግስት የወሰደበት አንዳንድ እርምጃዎችም አሉና ከዛ በኋላ
የሚያሳዝነኝ የሚያሳዝነኝ ምንድነው አርፈው ፈላጭ ቆራጭ ነን ቢሉ ያምርባቸው ነበር። በዛ ዲሞክራት ነን ያለ ዲሞክራሲ ኢትዮጵያ የትም አደርስም የሚሉ ሰዎች እኛ የዲሞክራሲ ሀሁ አስተማሪዎች ነን የሚሉ ሰዎች ስለ ዲሞክራሲ ሀሁን የማያውቁ ሰዎች ዲሞክራሲ ምን እንደሆነ የተለያዩ አስተሳሰቦች የሚንጸባረቁበት እንደሆነ ተቃዋሚ መኖር እንዳለበት የማያውቁ ሰዎች ስለ ዲሞክራሲ ሲያወሩ ይገርሙኛል። ይኸው አንድ ሰው ለምን ተቃወምክ ትክክል አይደለም ሰውየውን የነሱን ህልውና አይደለም የተቃወመው ሰው ስራቸው ነው ስራችንን ለምን ተቃወምክ ብለው የሚገርፉ የሚያስሩ ለምን ይሄን አልክ ብለው የሚገርፉ የሚያስሩ እኔ በአደባባይ ወጥተው የኢትዮጵያ ፌደራል ዴሞክራቲክ ምናምን ምናምን በየኤምባሲያቸው ስብሰባ እየሰበሰቡ ገንዘብ ለመሰብሰብ እንዲነው እንዲያርገናል ሲሉ ይገርሙኛል። አሁን ዴቨሎፕመንት ይላሉ እድገት ምናምን አካባቢው ማሳደግ አለብህ ምናምን አዲስ አበባን የሚያሳድጉት ለምንድን ነው? ለራሳቸው አልፎ ተርፎ የሰው መሬት የባለሀብት መሬት እንደሚያረጉት አጋር የባለሀብት ሰው የራሱን መሬትና ቤት ምን ይላሉ ሲፈልጉት ለነሱ ሰው ለትግራይ ሰው ለመውሰድ ይሄ ማስረጃ አለኝ የራስ የሆነ ማስረጃ የትግራይ ሰው እንዲወስደው ለማድረግ ሲፈልጉናል እዚ ቦታ ላይ ባለ 13 ፎቅ ቤት ስራ አለበለዚያ ይሄን ቤት ለቀህ ውጣ ይሉና ያልሆነ ቦታ ይሰደዋል። አልሰጥም ካልክ አንተን ስቃይ መከራን ያሳዩዋል። መሬቱን ምንድነው የሚያደርጉት? አካባቢ ያለውን በሙሉ ላን ለትግራይ ተወላጅ ይሰጡና ያንተን መሬት ይዘጓታል። ሳትወድ በግድ ያንን አስረክበት ወጣለ። እንግዲህ ተመልከት እነዚህ ሰዎች በፌደራል ተንትነዋታል ሸንሽነዋታል ለሀገሪቷን ትግራይ ራሱን የቻለ
ነው። በዚህ አጋጣሚ
ክልል
አንድ የሚባልም ቦታ እኮ አለ አዲስ አበባ ውስጥ ክልል የክልል አንድ ሰዎች ባላሀብቶች
እንደዚህ አይነት ሰዎች አፋቸው ሞልተው ሲናገሩ እኔ ያ ነው የሚያናደደኝ። እኛ ዲክታተሮች ፈላጭ ቆራጭ ነን በቃ እወቁት ቢሉ እኔ ኦኬ
እኔ ከዛም ያለፈኩ ነጥቦች አሉ። አመዲ አንድ በአለማችን ላይ ዲክታተር ስርዓቶችን ወይም ይሄ አምባገነን ስርዓቶችን ማየት እኮ የተለመደ ነው። በተለያዩ ዓለም ስርዓቶች ውስጥ አምባገነኖች አሉ፣ ግን እስካሁን በታሪክ ሂደት ውስጥ ታይቶ የማይታወቅ አገሩን የሚጠላ አምባገነን ታይቶ አይታወቅም። ዘራፊዎች አሉ፣ በተለይም በአፍሪካ በተለይ በትመጣ በአውሮፓ ረጅም ታሪክ ውስጥም ብታይ አይጂያን ብትሄድ አሉ አምባገነኖች። ግን የሀገራቸውን ጥቅም ሀገራቸውን ሸጠው አምባገነን የሆኑ ስርዓቶች እስካሁን በታሪክ ሂደት ውስጥ ታይቶ አይታወቅም።
አሁን የሰማሁት
የታሪክ ባለዳ የሆኑ ስርዓቶች
አሁን የሰማሁት ልንገር፣ ለካታር የሆነ ቦታ አዲስ አበባ ውስጥ ይሸጣሉ። ያ የካታር መንግስት ባለሳሳት የካታር መሰለኝ ባለሳሳት ኖ ይሄን ቦታ አልፈልግም፣ ህዝብ አፈናቅላችሁ የአፈናቅላችሁበትን ቦታ ነው አልፈልግም፣ ለዴቨሎፕመንት አልፈልገውም አለ። ተመልከት እስከዚህ ድረስ ነው ዓለም እስኪታዘበን ድረስ ነው እነዚህ ሰዎች በህዝባቸውና በአገራቸው ላይ ያላቸው ጥላቻና ንቀት። መሬቷን ህዝቧን ህዝቡን በተለይ ምንም አይፈልጉትም። ገንዘብ የሚያስገኝ ከሆነ እናታቸውን ይሸጣሉ። እነዚህ አረመኔዎች ናቸው የመጨረሻ። እና የነዚህ ተወርቶ አልቅም ወደ ዋናው
ነው ነጥባችን ወጣ። እና ዋናን ስንመለስ ያው ዋናን በዋናነት የዶክተር ቴድሮስ አድሃኖም የዓለም ጤና ድርጅት ተወካይ ለመሆን እንግዲህ ቀኑ ተቃርቧል። ያንን ተከትሎ አገር ወዳድ ኢትዮጵያውያን ትልቅ የሆነ እንቅስቃሴና የዘመቻዎችን እያካሄዱ ነው፣ እያጋለጡ ነው። አምባገነን ስርዓት ምሳሌ በአገሩ ላይ ምሳሌ መሆን የማይችል አገሩን በስርዓት ማስተዳደር ያልቻለ አምባገነን ለዓለም ህዝብ በመስጠት ለሀገር ውርደት ምሳሌዎች መሆን አንችልም በሚል መነሳሳት በዓለም አቀፍ ደረጃ የተለያዩ ትዊተር ካምፔኖችም ሲያካሄዱ ነበረ። የትዊተር ዘመቻ እጅግ በጣም የተሳካ ሂደት ነው የነበረው። የተለያዩ ስታቲስቲክስ የሚዘግቡ ሰው እንትኖችም የመረጃ ቋቶችም አንዳንድ የቅድመ ጥናት ሂደት ለማካሄድ ቮት በኦንላይን ለማካሄድ እየሞከሩ ነው። እንግዲህ የወያኔ እንትኑ ጦሮች ዘምተውበታል፣ ግን ህዝባዊ እንትኑ እየመራ ያለበት ሂደት ነው ያለው። በእርግጥ በዋናው ምርጫ ላይ የሚያመጣው ምንም አይነት ኢፌክት የለም። ግን በዚህ አጋጣሚ በዋናነት ያየሁትኝ ኢትዮጵያዊ የትብብር መንፈሱ ድጋሚ የታየበት አጋጣሚ ነው። በተይ በትዊተር ላይ ያየሁትኝ ትልቅ መነሳሳት ያንዳንዱ ኢትዮጵያዊ ለካሴ ይሄ አይነት ስሜት አሁንም ድረስ እንደ እንትን እንዳለ ነው ያለው ሚለው ነገር ነው ያየሁት።
አንድ ነገር ልናገርና ይሄን አርስን ዝጋውና ወደሚቀጥለው ፕሮግራማችን እንዙር። ፈጣሪ ይርዳን እንጂ ችሎታው፣ እውቀቱ፣ ጉልበቱ፣ ኃይሉ እንደ ኢትዮጵያኖች ያለ አይመስለኝም። አለን ይሄ ጉልበትና ኃይል። ይሄንን ማስተባበር ብቻ ነው የሚተበቅብን። ይሄንን ማስተባበር ከቻልና በጋራ መስራት ከቻልን ለውጦች ይመጣሉ። እኔ ራሴ ተመልክቻለሁ። አሁን ያልከው የትዊተር ጥያቄ አለ። ሰሞኑን ደግሞ የሚደረገው ይሄ በምንድነው በፌስቡክ የሚመረጠው አለ።
አን በዌብሳይት
ላይ የሚመረጠው አለ። ታዝቤያለሁ። ቀደም ብሎ ዶክተር አዳኖ ሚመራ ነበር መሰለኝ በ0.5 ምናምን።
ያ መጀመሪያ 3ኛ ነበር።
ከዛ ሁለት አንደኛ ሆነ። መጨረሻ ላይ እኔ ጋር ልጆች ደውሎ አንተስ መርጣሃል ወይ ሲሉኝ ትዛለኝ። ልክ መርጬ ሲጨርስ ሌሎችም እንዲመርጡ እንትን ይያል ነበር። ልክ ሲጨርስ ያኛው በ0.6 ነው ምናምን መብለጥ ጀመረ 0.6። ምንድነው ለማለት የፈለኩት ይሄን አርስ ለማስጋት ኢትዮጵያኖች እውቀቱ፣ ጉልበቱ፣ ኃይሉ ሁሉም ነገር አለን። ወያኔን በሄደበት መንገድ ማድቀቅ እንችላለን፣ እንዳይነሳ ማድረግ በሄደበት መንገድ። ግን ቁም ነገሩ ምንድነው ያቃተን? የምንሰራውን ስራ በህብረት መስራት አለመቻላችንና እነሱ ለሚሰጡን ሆምወርክ ሁልጊዜ መልስ ስንሰጥ የራሳችን የሆነ ጥያቄ ይዘን መሄድ ስላልቻለን። ፈረንጆቹ እንደሚሉት ይሄ ሪአክቲቭ ፕሮአክቲቭ ሳንሆን ሪአክቲቭ ነን። እነሷን ነገር ሲወረውሩ ያች ላይ ነው እኛ ምንጮ። ፕሮአክቲቭ ስትሆን ግን ሁልጊዜ ራስህ ኢኒሼት እያደረክ ነገሮችን፣ ሐሳቦችን ታንሸራሽርና አስቀድመህ አክቲቭ ስራ ትሰራለህ። ለዛ ይርዳን። በተለይ 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 እኔ እምለምነው ፈጣሪን ኢትዮጵያኖች ከዚህ ሰቆቃ መውጣት የምንችለው የምንሰራውን ስራ በህብረት ማድረግ ስንችል ብቻ ነው። ይሄንን ፈጣሪ ይርዳን እንላለን።
አሁን እንግዲህ በውይይታችን መካከል አንድ እንግዳ እንትን ከሬዲዮ አድማጮቻችን ደውለው ነበርና አስተያየት ሰጥተዋል።
ኦኬ።
ያው እነዚህ እኮ ኢትዮጵያውያኖች አይደለም፣ ለምን ደው ጎትታችሁ ኢትዮጵያዊ የምታረጓቸው? ኢትዮጵያዊነትን አምነው የማይቀበሉ ሰዎች ናቸው፣ ወይም በሰይጣን አምሳል የተፈጠሩ የሰይጣን ቁራጮች ናቸው፣ ኢትዮጵያዊ አይደሉም ብለዋል። እንግዲህ እኛም ውይይታችን በዚህ እንገታለን። በተለይ ደግሞ በዶክተር ቴድሮስ አድሃኖም የምርጫ ቅስቀሳ ሂደት ላይ በተለይ በዋናነት በትዊተር ካምፔን እና ጂቢሲ ሄልዝ በሚለው የምርጫ የቅድመ ጥናት ሂደት ላይ ነው። በእርግጥ ይሄኛው ነገር ምንም አይነት በምርጫው ላይ የሚያደርገው ምንም የሚሰጠውም ጥቅምም የለም። ያው እየተለመደ ነው። ዓለም አቀፍ እይታ ውስጥ ያሉ የምርጫ ሂደቶች ሲኖሩ ብዙ ጊዜ ስታስቲክስ ይሰራልና ማህበረሰቡን እንትን ለማለት ምን አይነት ኢንተረስት አለው የሚለውን ነገር ቀድሞ የማየት ሂደት ነው ያለው። በምርጫው ላይ ምንም አይነት ኢፌክት የለውም። ሆኖም ግን ኢትዮጵያዊው በዚህ አጋጣሚ ያሳየው ትልቅ አገራዊ ተቆርቋሪነትና የብልሹ ስርዓቶች ወደ ዓለም መድረክ መጥተው ውጤታማ እንዳይሆኑ የሚያደርገው የጋራ ትግል በተግባር ያየሁበት ነው። ውጤቱ ምንም ይሁን ምን መጨረሻው በዚህ አጋጣሚ ያሳየን ትልቅ ልምድ አለና ይህንን ልምድ አስጠብቀን መቀጠል እያንዳንዱ ሀገሩን ወዳድ ኢትዮጵያዊ ኃላፊነት ነው። በተለይ በትዊተር ካምፔን ላይ የተካሄደውም ደግሞ በጣም ውጤታማ ሊባል የሚቻል ትልቅ ጥረት መቀጠል ያለበት ነው። ሰልፍም አለ በሚያይ 19 ይመስለኛልና ያንንም በስዊዘርላንድ ጄኔቫ የሚካሄደውንም ሰልፍ መሄድ የሚችሉ እያንዳንዱ ኢትዮጵያዊ ይህንን ሬዲዮ ፕሮግራም ያደምጡ አገራዊ ስሜትና አገራዊ ኃላፊነት አለብኝ ብሎ የሚያስቡ ሰዎች ሄደው በአካል እዛ ጋር ተግባራዊ ስራው ላይ ተሳታፊ እንዲሆኑ ከወዲሁ በሬዲዮ ስም ጥሪ ማድረግ እንወዳለን። በዚህና በመሳሰሉ ጉዳዮች አሁን ወደ ለንደን አካባቢ ስልክ ጥሪዎች እናደርጋለን። እንግዳ አለን። ከቀጣዩ ሙዚቃ የሙዚቃ እረፍት አድርገን እንግዳችን እንግዲህ እንጋብዛለን። አብራችሁን ቆዩ አድማጮቻችን።
አድማጮቻችን አሁን ከዚህ በመቀጠል ደግሞ የእለቱ ሁለተኛ እንግዳችን ዋና እንግዳችን አቶ ዘላለም ከኛ ጋር ከለንደን ይገኛል። ጠናስተልኛ አቶ ዘላለም።
ጠናስተልኝ አህመድ እና የኢትዮጵያ ድምጽ ራዲዮ አድማጮች በሙሉ እንደምን ሰነበታችሁ? በድጋሚ ተገናኝተናል። እንግዲህ እዚህ ደርሰናል።
በጣም እናመሰግናለን ለዚህ ቃለ ውይይት ፍቃደኛ በመሆን። አቶ ዘላለም እስቲ ለውይይታችን መግቢያ እንዲሆነን እናንተም በትዊተር በተለያየ መንገድ የዶክተር አድሃኖም ቴዎድሮስ አድሃኖምን ለወርልድ ሄልዝ ኦርጋኒዜሽን መመረጥ ጉዳይ ስታዋዩ ነበር፣ ህዝቡም ድምጹን እንዲሰጥ አድርጉ ነበር። ምን ደረሳችሁ? በሱን ጀምር።
ኦኬ፣ አመሰግናለሁ አህመድ። ለጊዜው የተባበሩት መንግስታት የሚከተለው ዳይሬክተር ጀነራል ለመሆን እንደምታቆጥ 3 ተወዳዳሪዎች ቀርበዋል። አንደኛው ዶክተር ቴድሮስ አዳኖም የኢትዮጵያ መንግስትን በመወከል፣ ዶክተር ዴቪድ ናቫሮ የእንግሊዝ መንግስትን እና ዶክተር ሳኒያ ኢሽታ ከፓኪስታን መንግስትን በመወከል ነው የሚወዳደሩት እና ይህ ምርጫ የሚደረገው በመጪው ሜይ 22 እና 23 ጄኔቫ ላይ በሚደረገው የዓለም መንግስታት የጤና ተወካዮች ጠቅላላ ጉባኤ ላይ ያ ምርጫ ይደረጋል እና በዛ ምርጫ የሚመረጠው ሰው አሁን በቦታው ላይ ያሉትን ዶክተር ማርግሬት ቻንግን የሚተካ ሰው ነው የሚሆነው እና እንደሚታወቀው ካለፈው አመት ካንዲዴታቸውን ዲክሌር ካደረጉ ጊዜ ጀምሮ እኛ የምናደርገው ካምፔን አለ። ይህ ካምፔን ዋናው መታወቅ ያለበት ነገር አሁንም ማስመር የምንፈልገው በትክክል በተለይ አፍሪካ ከፍተኛውን የህልዝ ወይም የጤና ችግርና ተግዳሮቶች በሙሉ የተሸከመች ሀገር እንደመሆኗ መጠን በተባበሩት መንግስታት የጤና ድርጅትም ይሁን በሌላ ኤጀንሲዎች ከፍተኛ ሪፕሬዘንቴሽን እንደሚያስፈልጋት እኛም እናምናለን። የአፍሪካን ድምጽ ከፍ አድርጎ መናገር የሚችሉ የአፍሪካን ችግር ማስተጋባት የሚችሉ መሪዎች ከአፍሪካ ውስጥ መውጣት እንዳለባቸው እናምናለን። የተባበሩት መንግስታትንም ይሁን የተባበሩት መንግስታትን ኤጀንሲዎች የሚመሩ የኛ ችግር ያለብን ምንድነው? ጤና መሰረታዊ ሰብአዊ መብት ነው። መሰረታዊ የሆኑ ሰብአዊ መብቶችን የማያከብር ወይንም በስብዕናውና በሞራሊቲው ላይ ትልቅ ጥያቄ ያለበት በሙሰኝነት የተጨማለቀ ፖለቲካ የሚያራምድ እና ዜጎቹን የሚያፍን ስርዓትን የሚወክል ሰው እዛ ቦታ ላይ መቀመጥ የለበትም ከሚል በመነሳት ነው እኛ የቴድሮስ አድሃኖም ምን ካንዲዴሲ የምንቃወመው። እና እስከ መጪው ሚያዝያ 22 እና 23 ድረስ ባለው በሶሻል ሚዲያ እና በዜና መገናኛዎች በሙሉ ይህንን ካምፔን እንቀጥላለን። ከዛም በኋላ ኦፍኮርስ በለቱ በጄኔቫ በመገኘት ይህንን ተቃውሞችንን ለመላው ዓለም መንግስታት ተወካዮች ወይንም ድምጻቸውን ለመስጠት ለሚመጡ የሀገር ተወካዮች በሙሉ የምናሰማ መሆናችንን አይ ቲንክ በመገናኛ ብዙሃን ሳትሰሙት አልቀራችሁም። እንግዲህ ይህንን ደግሞ በተደጋጋሚ ካምፔን የምናደርግበት ጉዳይ ነው። እናንተም በሬዲዮ ድምጻችሁና በሌሎችም ባላችሁ መድረክ ሁሉ በዚሁ እንድትተባበሩን እየጠየቅኩኝ ለጊዜው እዚህ ላይ ነው ያለነው። አህመድ፣
ውጤት አመጣ ትላላችሁ ወይ? የትዊተር ካምፔናችሁ የምታውቁት ነገር አለ? ያያችሁት ለውጥ አለ?
የትዊተር ካምፔናችን ምን ያክል ትራፊክ ፈጥሯል፣ በየት ፒክ ተደርጓል የሚለውን ነገር ነው የምናስበው። of course መጨረሻ ላይ ውጤቱ የሚለካው ከፍተኛ አከራካሪ ነጥብ ሆኖ መወያያ ሆኗል ወይ ነው ያንን እየተመለከትን ነው የሚመርጡ አገሮች እስካሁን ድረስ በእኛ ግምት ብዙዎቹ ማይንዳቸውን ሜካፕ ያላደረጉ ወይንም ድምጻቸው ለየትኛው ካንዲዴት እንደሚሰጡ ያልወሰኑ በመሆናቸው ይሄንን ነገር እኛ ሬይዝ በማድረጋችን ሬይዝ እናረጋቸው ነገሮች እንግዲህ ዋናውና ነገሮች እንደሚታወቁት ለዛ ቦታ ላይ የሚገባ ንጹህ ሬኮርድና ችሎታ እና ሞራሊቲ ያለው ሰው ነው መሆን ያለበት። ይሄንን ነገር በተመለከተ ዶክተር ቴድሮስ አዳኖም በመጀመሪያ ደረጃ ዋናው ፕሪንሲፕል አንደኛ ኢትዮጵያ ውስጥ ተከስቶ የነበረውን የኮሌራ በሽታ በመደበቅ በ2008 አሁን ደግሞ ባለፈው 2 ሳምንትም ምናልባት በዜናችሁ ላይ አልተዘገበ ከሆነ ኦጋዴን አካባቢ የተከሰተውን የኮሌራ ወረርሽኝ ለዓለም መንግስታት ይሄንን ድምጽ አሰሙ የሚባሉ የጤና ሰራተኞችና የአካባቢ ባለስልጣኖች ጅጅጋ ውስጥ ታስረው እንደሚገኙ ታውቃላችሁ በኢትዮጵያ መንግስት። ይሄም አሁንም የዚህን ገጽታ ላለማበላሸት ተብሎ የተደረገ ነገር ነው። እነዚህ መሰረታዊ ነገሮች ናቸው። ከዛ በተረፈ የዓለም ግሎባል ፈንድን በመጠቀም ጤናን ለፖለቲካ ግብ ማራመጃ የሚያደርጉ ይሄንን የፈቀዱ በጤና ጥበቃ ሚኒስትር በነበሩበት ጊዜ የሚያደርጉ ከዛ በተረፈ የጤናን አገልግሎትን በተዛባ ሁኔታ በኢትዮጵያ ውስጥ እንዲዳረስ በማድረግ ያለ ፍቃዳቸው የአንድ ብሔረሰብ በተለይ የአማራው ብሔረሰብ ላይ ያለ ፍቃዳቸው የወሊድ መከላከያ ሴቶችና እናቶች እንዲወስዱ በማድረግ በፓርላማ ውስጥ እንደተገለጸው ባለፈው 10 ዓመት ውስጥ ለ2.5 ሚሊዮን የአማራ ብሔረሰብ ወይም ክልል ሰዎች ቁጥር መጥፋት ምክንያት ናቸው ተብለው ከሚባሉት ነገሮች ሁሉ አንደኛው ይሄ በመሆኑ እንደዚህ አይነት ነገሮችን የሚፈጽም እና ደግሞ በሙስና የተጨማለቀ ፖለቲከኛ ለዛ ቦታ ላይ አይረባም። እንዳውም በእኛ ግምት ቢመረጡም እንኳን በ7ኛው ወይም በ12ኛው ቀን የዓለምን ጤና ለትላልቅ ፋርማሲቲካል ኮርፖሬሽኖች አሳልፎ እንደሚሰጡ እና ይህ አደጋ እንዳለ ለዓለም ህብረተሰብ ማሳወቅ ነው። እሱን ያደረግን ነው።
በምን አይነት ሁኔታ ነው የምታደርጉት? ምክንያቱም አሁን ዘላለም የነገርከን ኢንፎርሜሽን በጣም በጣም እንዴት ነው የሚሰቀጥጥና ኢቭን ለኢትዮጵያኖች ብቻ ሳይሆን ለሌላውም ቢሆን የሚዘገንን ነው። ይሄ ኢንፎርሜሽን እንዲደርሳቸው እነዚህ መራጭ አገሮች በምን አይነት ሁኔታ ነው ዲስፓች የምታስተላልፉት መልእክታችሁን?
ይህን መልእክታችንም እናስተላልፈው እንግዲህ ዋናው ለእያንዳንዱ አገር ተወካዮች ደብዳቤ ጽፈናል። ከዚህ በፊትም ጽፈናል። አሁንም ደግሞ በሚቀጥለው ሳምንት ውስጥ ሌላ ደብዳቤ፣ አዳዲስ ዴቨሎፕመንቶችን ያካተተ ደብዳቤ እንጽፋለን እና ስለዚህ ይደርሳቸዋል እያንዳንዳቸው። አልሰማንም፣ አላየንም ወይንም ይህንን አደጋ አልተመለከትንም ብለው ማለት አይችሉም። በተለይ የአፍሪካ አገር መሪዎች እና ተወካዮች እኛም እንደናንተ አፍሪካ መወከል እንዳለባት እንገነዘባለን። ነገር ግን አፍሪካ ዲዘርቭስ ቤተር ራይት። ይህ ሰው በመዋሸቱ ምክንያት ብዙ ህይወት አልፏል። ይህ ሰው ቁጭ ብሎ በፖሊት ቢሮ ውስጥ በወሰነ ውሳኔ ብዙ የንጹሃን ዜጎች ከጤናም ጋር ይሁን ከጤና ጋር ባልተያያዘ በአፈና ስርዓትም ህይወታቸው ብዙ ሰዎች አልፏል እና እነዚህ ከ WHO ወይም የዓለም ጤና ድርጅት እሴቶች ጋር የሚጣጣሙ ባለመሆናቸው ይህንን አደጋ ተመልክታችሁ ይህንን ነገር ባይ ዘ ወይ የአፍሪካ ተራ ነው እንላለን። ነገር ግን አንድ ኤፒደሚክ ግን ተራን አይጠብቅም። አስፈላጊ የሚሆነው ብቃትና ሞራሊቲና ጥሩ ሬኮርድ ያለው መሪ ወይንም ሊደር ነው የሚያስፈልገው። የወርልድ ሄልዝ ኦርጋናይዜሽን ለሱ መስራት ነው የሚያስፈልገው ብለን በደብዳቤ እንጽፋለን፣ በኢሜይል እንልካለን። ሁሉም በዛሬው ጊዜ ያው በሶሻል ሚዲያ ውስጥ ይሳተፋል በአንድ መልኩ ወይም በሌላ። በዛም በኩል መልእክቱ እንዲደርሳቸው እንዲሁም በጋዜጦች ላይ ጽሑፋችንን እናቀርባለን።
በጣም ጥሩ ሐሳብ ነው። ይሄ ከተሳካላችሁ ሌላው ፍርሃት ያለው ምንድነው? እውነት ይሁን አይሁን ሌላ ጥያቄ ነው። ነገሩ የሚያሳስብ ነው። እንደ አፍሪካዊነቴ ምንንም የሚያሳስበኛል። ማንኛውንም አፍሪካዊ ላሳስበው ይገባል። አፍሪካውያኖች ግን ለጥቅማቸው በተለይ በአመራር አካባቢ ያሉት ያደሩ ናቸውና ጥቅም አዲስ አበባ ሲሄዱ ወያኔ የሚሰጣቸው የተለያዩ ጥቅሞች አሉ። ያንን እንዳያጡ ሲሉ ከወያኔ ጋር ለመጣላት አይፈልጉም። አዲስ አበባ የአፍሪካ ማዕከል ነችና እዛ መግባት እንዳይከለከሉ ሲሉ ወያኔ የሚፈልገውን ይሰጣሉ ያደርጋሉ የሚባል አለ። ይሄንን እንዴት ማስቆም ይቻላል?
ይሄንን እኛ ምናስቆመው ነገር አይደለም። ጀርባህን ከክልኝ አንተንም ጀርባ አክልሃለሁ በሚል ፈሊጥ ቀደምት የአፍሪካ መሪዎችና አባቶቻቸው ለመብትና ለዜጎች ነጻነት ያደረጉት በእውነት ያደረጉትን ተጋድሎ ትተው ለጊዜያዊ ጥቅም ተደልለው ይሄንን ነገር የሚያደርጉ ከሆነ የአፍሪካ መሪዎች ወል ሌላ ነገር አይደለም፣ ዜጎቻቸው ይጠይቋቸው። ኦኬ። እኛ ግን ማድረግ ያለብን ነገር ይሄንን ነገር ሃይላይት ማድረግ ነው። ባይ ዘ ወይ በአፍሪካውያኖች ላይ ብቻም የተወሰነ አይደለም። ኢቭን የምዕራብ ሀገሮች አሁን በቅርብ ጊዜ ውስጥ የእንግሊዝ የድሮ የቀድሞ የእርዳታ ሚኒስትር የነበረው ዲስግሬስ የሆነው አንድሩ ሚችል ከቢል ጌትስ ጋራ በመተባበር ቴድሮስ አዳኖምን ለመደገፍ የሚል አርቲክል ጽፎ በዛ ላይ የራሱን አገር ሰው ክዶ ማለት ነው። ኦኬ። የራሱን ሀገር ሲል ዴቪድ ናቫሮን እንግሊዝ መንግስት ይወከለውን እሱን ትቶ ከቢል ጌትስ ጋራ ያው ጥቅም አገኛለሁ በሚል። ስለዚህ በምዕራባውያን ሀገሮችም ላይ ይደረጋል ይሄ ነገር። ግን ዋናው ነገር ለነሱ የአፍሪካ ህይወት ምንም ማለት አይደለም። የነሱን አጀንዳ የሚያስፈጽምላቸው ሰው ካገኙ ጭራቅ ቢሆን እዛ ላይ ቢቀመጥላቸው የሚፈልጉ ስለሆነ አፍሪካ ቲንክ አጌን ነው ምንለውኛ። አፍሪካውያን እንደገና አስቡ። ይሄንን የአፍሪካን ህዝብ የጤና ችግርን በተመለከተ ነገ ሶርት ሳክሪፋይስ ያደርገው ወይም መስዋዕት ሊያደርገው የሚችለው በመሆኑ ወደዛ ነገር ውስጥ እንዳትገቡ። ይሄ ጥቅም የማግኘትና ያለማግኘት ጉዳይ አይደለም። ነገር ግን በዛ ሙስና የታሰሩ ከሆነ እኛ ምንም የምናደርገው ነገር የለም። ዜጎቻቸው ለዚህ ተጠያቂ ያድርጓቸው።
እናንተ የጀመራችሁትን አስተዋጽኦ በተለይ ዶክተር አድሃኖም በዚህ ቦታ ላይ ቁጥጥ እንዳይሉበት የኢትዮጵያን ህዝብ እንደበደሉት በአጠቃላይ የአፍሪካን ህዝብ እንዳይበድሉት የምታደርጉት ትግል እንዳለ ሆኖ በቅርቡ ሰላማዊ ሰልፍ ጠርታችሁ ነበረ። ይሄ ሰላማዊ ሰልፍ ኤግዛክትሊ መቼ ነው? እንዴት ነው የሚደረገው?
ይሄ ሰላማዊ ሰልፍ እንግዲህ የምናደርገው የተቃውሞ አክቲቪቲ መቋጫ ነው የሚሆነው። ይህ የሚደረገው ጄኔቫ በተባበሩት መንግስታት ጽህፈት ቤት ፊት ለፊት እንዲሁም በወርልድ ሄልዝ ኦርጋናይዜሽን ፊት ለፊት የሚደረገው ሰኞ ሜይ 22 እና ማክሰኞ ሜይ 23፣ በተለይ ዋናው ቀን ማክሰኞ ሜይ 22 ነው የሚደረገው። እዛ ሰልፍ ላይ በተለይ በአውሮፓ እና ኢን አውሮፓን ቪሲኒቲ እና በጄኔቫ አካባቢ የሚገኙ እና በመላው አውሮፓ የሚገኝ ነጻነትን ፈላጊ ነጻነትን ጠያቂ የኢትዮጵያ ህዝብ ላይ ቴድሮስ አዳኖም እና የራሱ አገዛዝ ያደረገው ነገር የሚያንገበግበው ኢትዮጵያዊ በሙሉ በቦታው ላይ በመገኘት በዛ ሰለባ ለሆነው ኢትዮጵያዊ ድምፁን እንዲያሰማ ሌሎችም አፍሪካውያኖች ለዚህ ነገር እንዳይዳረጉ የመላው ዓለም ህዝብ ጤናም አደጋ ላይ እንዳይወድቅ ድምጹን እንዲያሰማ አሁንም በድጋሚ ጥሪያችንን እናስተላልፋለን። ይህ ጥሪ በሚቀጥሉትም በተከታታይ ሳምንታት የሚቀጥል ነው። በጠቅላላ በማህበራዊ ሚዲያ እንዲሁም በሌሎችም በመገናኛዎች የምናስተጋባው ነገር ይሆናል። ተከታትሉ። የምትችሉ አይደሉም፣ ሁሉም ሰው መቻል አለበት ብለን ነው የምናስበው። ታላቅ አውሮፓ ከሰላማዊ ሰልፍ በዛ ቀን አዘጋጅተናል እና እንድትገኙልን አሁንም ጥሪያችንን እናቀርባለን።
አንድ የሰማነው ዜና ነበር ይሄን ሰላማዊ ሰልፍ በተመለከተ። እናንተ በምታደርጉበት ቀን የምርጫው የሚደረግበት ቀን ነው?
እኛ በምናደርግበት ቀን ምርጫው የሚደረግበት ቀን ነው ብለን እናምናለን። በ22 ወይም በ23 ነው የሚል አሻሚ ዜና ነው ያገኘነው። ነገር ግን በእኛ ግምት 22 ነው የሚሆነው ብለን እናምናለን። 23 አሸናፊው ማን እንደሆነ ዲክሌር የሚደረግበት ቀን ይሆናል የሚል ግምት አለን። ባይሆንም በ22 እና በ23 ከዛ እንደማያልፍ ነው።
በጣም ጥሩ መልካም እድል እንመኛለን። የኢትዮጵያ ድምጽ ሬዲዮ ይሄን ጉዳይ እየተከታተለ ለአድማጮቹ ያቀርባል። ከዚህ በፊት የኦጋዴንን የኮሎሪያውን ሞኔሌላውን በተመለከተ የኢትዮጵያ ድምጽ ሬዲዮም አስተላልፏል፣ ዜናውን ዘግበናል። እስቲ ወደ ሌላ አርስት ንግባ። ያንተ እንግዲህ የሰው ልጆች መብት ተከራካሪ ነህ። በቅርቡ የተባበሩት መንግስታት ኢትዮጵያ መንግስት የነጻ መርማሪዎች ተገብተው አገሪቱ ውስጥ የተደረገውን ግድያ ስርዓት ወዘተ እንዲከታተሉ በጠየቀው ጥያቄ የወያኔ መንግስት በቂ ኃይል አለኝ አልፈቅድም ብሎ ነበር በተደጋጋሚ። አሁን እንደምንሰማው ከሆነ የአቶ ጠቅላይ ሚኒስትር ግብዣ አድርገዋል የተባበሩት መንግስታት የሂውማን ራይት ካውንስል ፕሬዚደንት። ይሄን እንዴት ታውታላችሁ? ምንድነው ኮንሲኩዌንሱ? ለምንድነው የጋበዙት? እንቢ ብለው ከቆዩ በኋላ ይሄስ ነገር ምንድነው የሚያመጣው? የዲሞክራቲክ ፎርሱ በተቃዋሚ በኩል ያለው ይሄን ነገር እንዴት ያየዋል? እነዚህ ሰዎች የሚፈልጉትን ቦታ ሳይተው የሚመልሷቸው ከሆነ ለዚህስ ተቃዋሚው ኃይል ወይም የዲሞክራቲክ ፎርሱ ነው የምለው የተቃዋሚው አይደለም፣ ምክንያቱም ኢትዮጵያ ተቃዋሚ ማለቱ ለኔ ከብደኛል። የወያኔ ተቃዋሚ ናቸው እንጂ ዲሞክራቲክ ፎርስ ናቸው። በአጠቃላይ ምንድነው ለዚህ ሰውዬ ከመሄዱ በፊት ኢንፎርሜሽን የሚሰጡት እንዲያገኝ የሚያደርጉት ነገር አለ ወይ?
ኦኬ እንግዲህ አህመድ አንተም እንዳልከው የኢትዮጵያ መንግስት ከ2007 ዓመተ ምህረት ጀምሮ በተባበሩት መንግስታት ስፔሻል ራፖርተር ኢትዮጵያ ውስጥ ገብቶ ኢትዮጵያ ውስጥ ያሉትን ሰብአዊ መብት ጥሰቶች እንዲመለከት ወይንም እንዲመረምር ይቀርብለት የነበረውን ነገር በሙሉ ባለመፍቀድ የሚታወቅ እንደሆነ ሁላችንም እናውቃለን። በተለይ ባለፈው አመት በተነሳው ከፍተኛ ተቃውሞ መጀመሪያ በኦሮሚያ ክልል ከኖቬምበር ጀምሮ 2016 ጀምሮ ከዛም በኋላ ደግሞ በአማራ ክልል ውስጥ ሰልፍ የተዛመተውን የተቃውሞ እንቅስቃሴ በተመለከተ ብዙ ዜጎች በአላግባብ ህይወታቸው ያለፈ በመሆኑ ህጋዊና ህገ መንግስታዊ የሆነ መብት ጥያቄ ያቀረቡ ዜጎች ናቸው እነዚህ ያ የደረሰባቸው። እና ይሄንን ነገር ለመመርመር የተባበሩት መንግስታት የሰብአዊ መብት ኮሚሽን ዋና ኮሚሽነር አቶ ዘይድ አልሁሴን ኢትዮጵያ ውስጥ ሄደው ኮሚሽናቸው እንዲመረምር ጥያቄ ሲያቀርቡ ቆይተው ኢትዮጵያ መንግስት በቅርቡ ነው ኤፕሪል 18 በዚህ አመት ለቢቢሲ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በሰጡት ቃለ ምልልስ ላይ ኢትዮጵያ ነጻ ሀገር ናት እና የራሷን ጉዳይ ራሷ መመርመር ትችላለች ማንም አይገባም ብለው ሲያበቁ አሁን እንደሰማነው አርብ ለታ በተባበሩት መንግስታት አዳራሽ ውስጥ በተደረገው የሰብአዊ መብት ጉዳይና ምክክር ላይ ከዛ በኋላ ነው የተባበሩት መንግስታት ዋና ኮሚሽነር ወይንም ኮሚሽኑ ለምርመራ ኢትዮጵያ ውስጥ እንዲገባ ፈቅደናል ብለው በሚቀጥለው ሚያዝያ 24 እና 26 ወይንም አሁን ከፊታችን ሜይ 2 ከማክሰኞ እስከ ሐሙስ ድረስ ከሁለት እስከ አራት ድረስ ኮሚሽኑ እዛ እንደሚገኝና ኮሚሽኑም በሚገኝበት ጊዜም የተለያዩ የኢትዮጵያን ባለስልጣኖች እንዲሁም የአፍሪካ ዩኒየን ኮሚሽን ዋና ዋና ሰዎችን ቼርፐርሰን አቶ ሶቶፉ ሙሳ መሐመድን የኮሚሽነሩ የሰላምና የደህንነት ኮሚሽነሩ እንደሚያገኙ እና የፖለቲካ ጉዳይ ኃላፊዎችንም እንደሚያገኙ የሰብአዊ መብትንም ጨምሮ ዜና ተሰራይቷል። እና ይሄ እንዴት ሊሆን ቻለ የሚለውን ነገር ስናስብ ኦፍ ኮርስ ሁለት ነገሮች ናቸው ያሉት። አንደኛ እኔ ራሴን በራሴ መመርመር እችላለሁ በሚል በምንድን ነው የሚባለው በአሻንጉሊቱ የኢትዮጵያ ሰብአዊ መብት ኮሚሽን ባቀረበው ለፓርላማ ባቀረበው ሪፖርት በዛን ጊዜ ካለፈው አመት ኖቬምበር 16 ጀምሮ በተፈጠረው ግጭት ምክንያት 626 ሰዎች ገደማ ህይወታቸው አልፏል የሚል ሪፖርት አቀርቧል። ኦፍ ኮርስ በትክክል የህይወቱ የጠፋው ሰው አሃዝ ከዛ ጠፍ በላይ እንደሚሆን ሁላችንም የምናውቀው ነው እና ያንን ካደረግን እኛ ማድረግ የሚገባንን እንግዲህ አድርገናል። ሌላ ሰው ቢመጣ እኛ ያቀረብነውን ሪፖርት ላይ ክሬዲቢሊቲ ይስጠዋል እንጂ ምንም የሚወስድበት ነገር የለም ብንጠራቸው። እኛ ማድረግ የሚገባ ሆምወርካችን ሰርተናል። መደበቅ የሚያስፈልገንን ደብቀን ምን ማሳየት የማንፈልገውን ነገር ሁሉ ነገር አዘጋጅተናል። ስለዚህ አሁን ሬዲ ነን ማንም ሰው ቢመጣ በሚል ስሌት የተደረገ ነገር ነው የሚመስለው። ኦፍ ኮርስ ሌላው ያው የኢትዮጵያ የተባበሩት መንግስታት እንደውም አሁን የሴኩሪቲው ካውንስል አባል የሆነች ሀገር የሰብአዊ መብትን በተመለከተ ከፍተኛ ስታንዳርድ ኦብዘርቭ እንድታደርግ ይጠበቅባታል እና ይሄንን ሪፊውዝ ማድረግ በዲፕሎማሲ አኳያ ከሷ ጋራ ጥሩ ሊሆን ስለማይችል ይሄንን ነገር እንደገና አስበውበት መሸፈን የሚችሉትን ነገር ሸፍነው መደበቅ የሚችሉትን ነገር የሚደብቁበትን መንገድ ካስተካከሉ በኋላ እንደጋብዙ ነው የምንረዳው። እንግዲህ የተባበሩት መንግስታት ኮሚሽነር ወይንም ጽፈት ቤቱ ተወካዮች ይሄንን ነገር ፕሮብ ለማድረግና ይሄንን ነገር ለማወቅ ብዙም ይቸግራቸዋል ብለን አናስብም። ምክንያቱም የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን የተለያዩ ሪፖርቶች ቀርበውለታል ከገለልተኛ ከመንግስት ወገን ካልሆኑ እንደዚሁ ከግብረሰናይ ድርጅቶች ኢትዮጵያ ውስጥ የተፈጸሙ በስም ህይወታቸው ያለፈ የት ቦታ ምን እንደሆነ የሚገልጽ ነገር የቀረበላቸው ነገር ስላለ በወልም ይሁን በሰጥ በተናጠል የደረሱት ነገሮች መመልከትና መጠየቅ የነሱ ፋንታ ነው። ያንን እስካላደረጉ ድረስ አይ ቲንክ ስራቸውን በበቂ ተወጥተዋል የሚል ነገር የዓለም ህብረተሰብ የሚቀበል አይመስለኝም እና ይሄንን ረበር ስታምፕ ለማድረግ አይደለም የሚሄዱት የሚል ግምት አለኝ። ከዛ ጋር በተያያዘ አመድ እንደምታውቀው እንዳልኩት በአርብ ዕለት በዩናይትድ ኔሽንስ የሂውማን ራይትስ ጽህፈት ቤት ውስጥ አዲስ አበባ የጠቅላይ ሚኒስትሩ ባደረጉት ንግግር ኢትዮጵያ የሰብአዊ መብት አያያዝ መሆነ የዲሞክራሲ ስርዓት በሽግግር ላይ የሚገኝ በመሆኑ ጉድለቶች እንዳሉት ተናግረዋል። ጉድለቶች አሉት ብለዋል እና አዲስ መርሃ ግብር አዘጋጅተዋል። አዲሱ መርሃ ግብር የለጋሽ ሀገሮች እንዲሰሙልን ወይንም ለኛ እንዲያዝኑልን በማለት ሳይሆን የለጋሽ ሀገሮችን ቀልብ ለመሳብ አይደለም። ሰነዱ የተዘጋጀው የሰብአዊ መብትና የሀገሪቱን ህልውና መሰረት መሆናቸውን በአግባቡ በመገንዘብ ከልብ በመቀበልና በማመን ነው ብለው ተናግረዋል። ኦፍ ኮርስ ይሄ የሚያመለክተው ምንድነው? እስከዛሬ ድረስ ሲጫወቱ የነበረው ጨዋታ ባይ ዘ ወይ የመጀመሪያው የመርሃ ግብር በጥቅምት 2006 ዓመተ ምህረት የተጻፈ ነው እና አሁን ያለው መርሃ ግብር ያንን የሚተካ ነው። ይሄ የሚያመለክተው ምንድነው? በፊት የነበረው መርሃ ግብር አንደኛ ምንም ተግባራዊ እንዳልሆነና የዜጎችን መብት ለማረጋገጥና መንግስት ያሰፈረውን የአፈና ስርዓት ምንም በምንም አይነት መልኩ ተጠያቂነት ላይ የማያስቀምጥ በመሆኑ እንደገና ይሄን ነገር ሪቪዚት አድርገናል የሚል አይነት ነገር ለማድረግ ነው። ዋናው ቴስት ግን እንደምናቀው በመሃል ሀገርም ከመሃል ሀገርም ውጪ በየክልሎቹ ግጭቶች እየተባባሱ ነው የመጡት። ዜጎች ለመብታቸው ብዙ ጩኸት እያሰሙ ነው። እንዳውም በፊት ሰላማዊ በሆነ መንገድ የዜግነት መብታቸውን ይጠይቁ የነበሩ ዜጎች ዛሬ በሰላም ብጠይቅ ያገኘሁት ነገር ጥይትና ህይወቴን ማጣት በመሆኑ ራሴን ለመከላከል እኔም በምችለው ኃይል በሙሉ ራሴን መስዋዕት አድርጌ ወገኖቼን ነጻ ለማውጣት ብሎ ብረት ያነሳ ወገንም ያለ በመሆኑ ያም ያስፈራቸዋል። ያም ደግሞ ወደ መሃል ሀገር ወደ ከተማ ውስጥ እየገባ የሚያደርገው ነገር ትንሽ አሳሳቢ ደረጃ ላይ የደረሰ በመሆኑ ለዛም ስልጡን ምላሽ ለመስጠት ይመስለኛል ይሄን ያደረጉት። ግን ዋናው ቴስት ይህ ስርዓት የዜጎችን መሰረታዊ መብት መሰረታዊ ነው የምንጠይቀውኛ ያ መሰረታዊ መብቱ በሕገ መንግስቱ ላይ የተቀመጠውን ኦኬ የመናገር የመጻፍ የማንበብ የመሰብሰብ የመጠየቅ መሪዎቹን የመምረጥ መብቱ እንዲከበርለት ነው ሌላ ነገር አይደለም እንዳውም ከመሬቱ ያለ መፈናቀል ማንነቱን የመጠየቅ ሌላ ማንነት እንዲቀበል የሚጫንበት የሚደረግበት ጫና እንዲቆም እነዚህ ነገሮች እንዲቆሙ የመጠየቅ ህጋዊ መብቱ እንዲከበርለት እና ደግሞ ያለው የህግ ስርዓት ዜጎችን በእኩል መልኩ የሚያስተዳድር መሆኑን መንግስት እንዲያረጋግጥ የማድረግ ጥያቄ ናቸው እነዚህ ጥያቄዎች መሰረታዊ ጥያቄዎች ናቸው ከዛ በተረፈ እነዚህ ነገሮች እስካልተሟሉለት ድረስ መግለጫ ስለወጣ ሪፖርት ስለተጻፈ ወይንም ፕሬስ ኮንፈረንስ ስለተሰጠ የኢትዮጵያ መብት ይረጋገጣል ወይንም መብት ለማረጋገጥ የሚደረገው ትግል ቆማል ማለት አይደለም
በጣም ጥሩ ባጭሩ ግን የዲሞክራቲክ ፎርሱ እጅህ ተወክ እነዚህ ተወካዮች ከመሄዳቸው በፊት እንደገና ማሳሰብ የለበትም ትላለህ አያስፈልግም ትላለህ ለክፉም ለደጉ
የዲሞክራቲክ sort of ወገኑ በቂ ሪፕሬዘንቴሽኖችን አቀርቧል ከተለያዩ አቅጣጫዎች የገቡ ሪፖርቶች አሉ በእኛ ግምት አስፈላጊ ከሆነ ሌሎች ነገሮችንም ማቅረብ ይሻላል ነገር ግን የተባበሩት መንግስታት ዛሬ ብቻ አይደለም እኮ ለተከታታይ አመታት የኢትዮጵያ የሰብአዊ መብት ረገጣ በተባበሩት መንግስታት የሂውማን ራይትስ ኮሚሽን ስብሰባ ላይ በሙሉ በተለያዩ ቦታዎች በቶርቸር ጉባኤ ላይ በሰብአዊ መብት ረገጣ ጉባኤ ላይ በዜጎች አላግባብ መሰቃየት በስደተኞች ጉዳይ ላይ በእነዚህ ሁሉ ላይ የኢትዮጵያ ስም በእንዴት መንግስት ያለውን ማሽነሪ ሁሉ ተጠቅሞ ዜጎቹን እንደሚያፈንና ዜጎቹን እንደሚያሰቃይ ያልተነሳበት አጋጣሚ የሌለ በመሆኑ በቂ ማስረጃና በቂ sort of document አላቸው በእጃቸው ያንን ነገር የመጠቀምና ያለመጠቀም ፋንታ ነው እንግዲህ ምን እንደሆነ በሐሙስ ለታ በአራት ሜይ በዩናይትድ ኔሽንስ የኢሲኤ አዳራሽ ውስጥ ኮሚሽነሩ ተገኝተው ኮንፈረንስ እንደሚሰጡ ይጠበቃል በ16 ሰዓት እና በዛ ኮንፈረንስ ላይ ኦፍ ኮርስ ዲፕሎማቲክ በሆነ መልኩ ወደፊትም የኢትዮጵያ መንግስት በአፈንጋጭነት የተባበሩት መንግስታትን ወደ አገር ውስጥ ገብቶ ይሄንን ነገር እንዲመረምር የሚያደርገውን ጥያቄ ላለማጨናገብ ሲባል ዲፕሎማቲክ በሆነ መልኩ ሊያቀርቡ ይችላሉ። እስቲ እንግዲህ ባላንሱን እንመለከታለን ሪፖርቱ በምን አይነት መንገድ እንደሚቀርብ።
ባጭሩ ለመጠየቅ ያለን ባጭሩ መልስልኝ ምን ውጤት ይገኛል ብለህ ትጠብቃለህ?
ይገኛል ብለን የምንጠብቀው ውጤት የተባበሩት መንግስታት የሰብአዊ መብት ኮሚሽን ባለበት ኃላፊነት መስተቀር በመሰረት ዲዩቲውን ተወጥቶ እዛ ሀገር ላይ መንግስት ዜጎቹን መብት መጠበቅ ሲገባው የዜጎቹን መብት ገፎ ህይወትን አጥፍቶ አላግባብ ህገ መንግስታዊ ጥያቄ ያቀረቡ ዜጎችን ህይወት ያጠፋ መሆኑና ይህ አግባብ የሌለው መሆኑንና ለሱ ምን አይነት ኃላፊነት እንደሚወስድና ወደፊት የዜጎች መብት የሚከበርበትን መንገድ የሚጠይቅ ነገር ይዞ ይወጣል ብዬ አስባለሁ ወይንም ኮሚትመንት ወደፊት ለሚደረገው ነገር ኦን ኖቲስ ያደርጋል የኢትዮጵያ መንግስትን የሚል ተስፋ ነው ያለኝ እኔ እስቲ ያ እንግዲህ ተስፋ እውነት ይሆን አይሆን ወደፊት ምን መለከተው ይሆናል
በጣም አመሰግናለሁ በመጨረሻ ከመላእክታችን በፊት ሰሞኑን ምን ሰማው ሌላ ዜና አለ በተደጋጋሚ አቶ ተክላይ ሚኒስቴሩ አቶ ኃይለ ማርያም ደሳለኝ የሶማሊያውም ፕሬዝዳንት ናቸው መሰለኝ በብቻ ፓርላማው ሲየተገኙ በተለያዩ ቦታዎች በተገኙበት ቦታ ሁሉ የትግራይ የበላይነት የለም የትግራይ የበላይነት የለም የትግራይ የበላይነት እያሉ ይጮሃሉ ምንድነው የትግራይ የበላይነት የለም እያሉ የሚያስጮሁባቸው ምክንያት ምንድነው ምክንያቱ እንደዚህ የሚያስለፈልፋቸው የምንን እንትን የበላ ሲጭ ይለፈልፋል ነው የሚሉታል ምንድነው ምን እንዴት ታይዋል ይሄንን የትግራይ በላይነት የለም የትግራይ በላይነት የለም ይያሉ ፓርላማ ውስጥ ይለፈልፋሉ ሌላም ቦታ ይለፈልፉ ከምን የተነሳ ነው ይመስላል
ወል ይሄ እንግዲህ ምል በአደባባይ የሚታየውና ሊደብቁት የማይችሉትን እነሱ የማንነትን ፖለቲካ ማራመድ ያ ለዘመናት ያቆየናል ብለው ያሰቡት የነበረው ነገር ለዘመናት የማያቆያቸውና ተበድሎም ቢሆን ማንነቱን የሚጠይቅ ማህበረሰብ ከነሱ መጽሐፍ ላይ አንድ ገጽ ወስዶ እኔም በማንነቴ ተደራጅቼ አገሬ ውስጥ ያለኝን ማህበራዊ እና ኢኮኖሚያዊ መብቴን ማስከበር ይችላልው የሚል አይነት ፈርጠም ያለ ጥያቄ የሚጠይቅ ዜጋ የሆነ መጥቷል። እና ስለዚህ እነሱ ብሔራዊ በሆነ መልኩ ሳይሆን ክልላዊ በሆነ መንኩ እንዳውም አንድ ክልል ላይ አይደለም በመላው ኢትዮጵያ ላይ እንደ ቅኝ ገዢ ተንሰራፍተው ሌላውን እንደ ሁለተኛ ዜጋ የሚታይበትን ሁኔታ ያሰፈኑ በመሆኑ ያንን ነገር መጠየቅ ለማንም አሁን በድፍረት የሚጠየቅ ጥያቄ ሆኗል። ስለዚህ ያ አስደንግጧቸዋል። እና ስለዚህ ያንን ዎተር ዳውን ለማድረግ የሚደረግ ጥረት ነው። ይሄ ግን ምንም ብዙም ውሃ የሚቋጥር ነገር አይደለም የሚሆነው because በአደባባይ የሚታየው ነገር ኢኮኖሚውን፣ ፖለቲካውን፣ ደህንነቱን፣ ሚሊተሪውን ሁሉን ነገር ተቆጣጥሮ ያለ የአንድ ብሔረሰብ እንዳውም ከዛም ውስጥ ያለ የአንድ sort of ጎጥ ሰዎች ያንን ነገር ተቆጣጥረው አገሪቷን ሌላ ሁለተኛ ዜጋ ሆኖ የሚታይበት ሁኔታ የሚቀይርና ለሁሉም level playing field እና ለማንኛውም እኩል የሆነች አገር የምትመጣበት ሁኔታ እስከሚመቻች ድረስ ሰው ዜግነቱ በድፍረት መጠየቁ አይቀርም። ድፍረት ብቻ አይደለም ለህይወቱንም ለመስጠት ፈቃደኝነቱን እያሳየ እንደሆነ ነው ከታችም ከላይም የምንመለከተው። ስለዚህ ያ ስላሳሰባቸው የትግራይ በላይነት የለም የትግራይ በላይነት የለም ይላሉ። ይሄ ምንም እኮ የሚያከራክር ነገር አይደለም። የኢኮኖሚ ማህበራዊና የፖለቲካ እንዲሁም የደህንነት አሃዞችን ብንመለከት ምንም ጥያቄ የሚያስነሳ ነገር አይደለም። ቁልጭ ያለ ነገር ነው። እንደ ኤትኒክ አፓርታይድ ሰፍኖ የአንድ ሶፍ ብሔር ወይም ብሔረሰብ ነገድ ሰዎች ሌላውን እንደልባቸው የሚያንገላቱበት ሁኔታና ሀገሪቱን ነገ ሌላ ቀን የማይመጣ ይመስል ዛሬውኑ ቶሎ ቶሎ ዝረፉ የተባለ ይመስል የሀገሪቱን ሀብት የሚዘርፉበትና የሚያሸሹበት ሁኔታ ነው ያለው። እና ስለዚህ ያንን ቤዚካሊ ለማደናገር የሚደረግ የበላይነት የለም የበላይነት የለም የሚል ነው። እሱ መሬት ላይ ያለው ሁኔታ ካልተቀየረ ድረስ ብዙም ውሃ የሚቋጥር ነገር አይደለም።
ነገሩን እንኳን ያነሳሁልህ እንዳልከው ሆኖ ነገሩን ያነሳሁልን ያንድ ሰው ከመሬት ተነስተው ዝም ብሎ እኔ ልብ አይደለሁም እያለ ቢለፈልፍ ትርታሪው ውስጥ ነው ገበው እንደዚህ ሰው እየሰረቀው ነገር አለ ነው ማለት። እነዚህ ሰዎች በየፓርላማው በመናምኑ የትግራይ በላይነት የለም የትግራይ በላይነት የለም ካሉ እንደው አለ ብሎ እንኳን ለማይጠረጥረው ሰው ምኑንም ለማያውቀው ሰው ሁሉ ጥያቄ ውስጥ ያስገባል። ለማንኛውም አቶ ዘላ ነገሩ ምን መሰለ ይሄ ምን ፈስ ያለበት ዝላ አይችልም አይነት ነገር ነው የሆነብኝና ለሱ ነው
ኤግዛክትሊ እነሱ የትግራይ በላይነት የለም ይላሉ በጮሁ ቁጥር የትግራይ በላይነት መኖሩን ሌላው እንደው ያገሬው ሰው አይደለም ከሀገር ውጪ ያለው ሰው ራሱ ያን ነገር የበለጠ እየተገነዘበ እንዲሄድ ነው የሚያደርገው። እና ምንም ለነሱ ፕሮፓጋንዳ የሚረዳው ነገር አይኖርም።
ዘላለም ዛሬ በዚህ በረፍት ጊዜ ከኛ ጋር ሆነህ ከኢትዮጵያ ድምጽ ሬዲዮኖች አድማጮች ጋር ሆነህ አስተያየትን ስላካፈልከን እጅግ በጣም እናመሰግናለን። ወደፊትም በኢትዮጵያ የሰው ልጆች መብት ጥያቄና በሌሎች ኢትዮጵያን በሚነኩ ጥያቄዎች ላይ እንዲሁም በአለም ዙሪያ ባሉ ጥያቄዎች ላይ ወደ አንተ እንደምንመለስና እንደምታስተናግድን በለሙሉ ተስፋነን። መልካም እሁድ እንመኝልሃለን። ጤና ይስጥልኝ ጌታዬ።
እኔም በጣም አመሰግናለሁ አመድ። ለሰብአዊ መብት የሚደረገውን ትግል በተመለከተ የእናንተ ሬዲዮ የሚሰጠን ኤር ታይም እና የሚደረጉትን ካምፔዮኖች በመደገፍ ለምታደርጉት ነገር ምስጋናዬን እያቀረብኩኝ በዚህ በተባበሩት መንግስታት የጤና ድርጅት ዲሬክተር ጀነራል ውድድር ላይ ያለውን ነገር በተመለከተ የሚደረገውን ካምፔን አሁንም በመጪው ሳምንታት ውስጥ የሚደረገውን ካምፔን እንደምትረዱን ተስፋ እያደረግኩኝ ለዛሬ ለሰጣችሁኝ እድል በጣም አመሰግናለሁ። ቸር ይግጠመን።
ጤና ይስጥልኝ። እንግዲህ አድማጮቻችን የዛሬው ዝግጅታችን ሊጠናቀቅ አንድ ሁለት ደቂቃዎች ቀሩታል። ከዚያ በፊት ግን የዛሬውን ጥያቄ በተመለከተ እስካሁን ብዙ አድማጮች ሞክረዋል ማለት ይሻላል። በትክክል የመለሱ ሙሉ ለሙሉ መለሱ የሉም። የተወሰኑት ከ6 ኪሎ እስከ ምንድን ነበር ያሉት? እስከ ምን ድረስ ነበር የጻፈው? ብቻ ከ6 ኪሎ ነው ያሉት።
ያው ይሙከራዎች አሉ እንግዲህ ያውና ሀሳብ መስጠት እኮ ነው እንዴ?
ትክክል አይደለም እና ይሄን ጥያቄ እኔ ልመልሰው?
አረ በፍጹም
ሰፈሪ እኮ ነው እንዴ ነው?
አይ እንግዲህ ብዙ ተመልከንት ነው። በጣም የሚገርመው ነገር ብዙ አድማጮቻችን እየተሳተፉበት ነው። በጣም ኢንትረስትድ ሆነዋልና ትክክል ያው እንዳለ መታደል በለው ወይስ ጥያቄው ከበደ እንዴ? ምን ትልልኝ? ምን ሂንት ምናምን የሚያስፈልግ አይመስለኝም።
ሩልም ማቀዋል።
አዎ ግን በዋናነት ምላሹን እስካሁን በትክክል ያገኙት እንት የለምና አው ምን አሰብን አው ለሚቀጥለው ሳምንት እናራዝመውና የመጨረሻው አው የመጨረሻው ምክንያቱም ባለፈውም ለማለት እንደሞከር ነው ከዛሬ በኋላ ምኖርት ወደ እንትኖች የጥያቄና መልስ ውድድሮች ነጥብ ታይዘው ከፍተኛውን ነጥብ የሚያገኝ ሰው በሽልማት ሚንበሸበሽበት ሂደት ነው ያለውና እንዲሳተፉልን አድማጮቻችን እንጠላለን።
እኔስ መልሼ
ደውል እና እንግዲህ ዛሬ ፕሮግራማችን ይሄን ይመስላል። ሰዓት ገደበን ብዙ መጫወት ብዙ ከአድማጮቻችን ጋር ብዙ መወያየት ምን ይችላልበት ብዙ ድሎች ነበሩ ወይም ሐሳቦች ነበሩ ግን ጊዜ ገደበን። ለዛሬ ያዘጋጀነው ሰንድቀን የመጣነው ይሄን ይመስል ነበር። እንግዲህ ወደፊት ሐሳብ በመስጠት አስተያየት በመስጠት ሁሉ ጊዜም ከኛ ጋር ሁኑ። እንግዲህ የዛሬውን ዝግጅት በኋላነት አህመድ ሲያጋፈረው ነበር አጋፋሪነትን ሚና ተያይዞት ነበር። እንግዲህ እኔም በቴክኒኩ በኩል አለው ሚኪም በቴክኒኩ በኩል አብረን ስንሰራ ቆይተናል። የዛሬ ፕሮግራማችን ይመስል ነበር። በሚቀጥለው ሳምንት ተመልሰን እስከምንገናኝ ቸር ያሰማን ቸር ያቆየን የሳምንት ሰው ይበለን። መልካም እሁድ መልካም ሰንበት።